የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱኮል ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
ጤና ይስጥልን ውድ አድማጮቻችን፣ በቅድሚያ እንኳን ለብርሃነ ትንሣኤው አደረሳችሁ፣ እንኳን ጾመ ልጓሙን ፈታላችሁ እያልን በዛሬው ፕሮግራማችን የተለያዩ አርስቶች እንደተለመደው እንዳስሳለን። ከአዲስ አበባ በቀጥታ ስለ በዓሉ አከባበር ሁኔታና በጠቅላላ ስላለው ሁኔታ አንድ ሪፖርተራችን በቀጥታ ያስተላልፍልናል። በመቀጠልም ሰሞኑን በስቶክሆልምና በስዊድን በስቶክሆልም አከባቢና በስዊድን በአጠቃላይ ሲደረግ የነበረውን የእርዳታ ጉዳይ በተመለከተ ምን እንደደረሰ ይሄንን እርዳታ ያሰባሰቡ የነበሩትን እህቶች አጥር ያለ ውይይት ከኛ ጋር እንዲያደርጉ ጋብዘናቸው በስልክ ከኛ ጋር ይገኛሉ። ዜና እንደተለመደው 5 ሰዓት ላይ ይሰማና ከዜና በመቀጠል ከኢትዮጵያ በቀጥታ ስለ ወቅታዊ የኢትዮጵያ ሁኔታ ከአንድ የድርጅት ተወካይ ጋር ውይይት እናደርጋለን። በቅድሚያ ግን ለአድማጮቻችን ማስተዋወቅ የምንፈልገው የሬዲዮ ኢትዮጵያ ድምጽ ሬዲዮ ማስተዋወቅ የሚፈልገው አንድ ጉዳይ አለ። በሚቀጥለው ቅዳሜ ሜይ 8 በቀጥታ በሬዲዮኑ ፌስቡክ ላይ ስትሪም የሚደረግ ውይይት ታላቅ ውይይት ይደረጋል። በፌስቡክ በሬዲዮኑ ፌስቡክ ላይ በቀጥታ የሚተላለፍ ውይይት ይደረጋል። ይሄ ውይይት አርስቱ ኢትዮጵያ ውስጥ እየተፈጸመ ላለው በማንነት ላይ ላተኩረ ግድያና የህዝብ ማፈናቀል መንስኤው ወይም መነሻው ምክንያቱ ምንድነው? አገራችንስ ከገባችበት ከዚህ ችግር ውስጥ አንድነቷን ነጻነቷን ሉዓላዊነቷንና የህዝቧን ደህንነትና ሰላም ጠብቃ እንደ ሀገር ለመቀጠል ምን መደረግ አለበት በሚል ርዕስ መምህርት መስከረም አበራ፣ አቶ ኦባንግ ሜቶ፣ ዶክተር ኮንቴ ሙሳ፣ መምህር ታዬ ቦጋለ፣ ፕሮፌሰር ግርማ ብርሃኑ እንዲሁም ፕሮፌሰር ማሞ ሙጬ ከኛ ጋራ እንዳልኩት በቀጥታ በሬዲዮኑ ፌስቡክ በሚተላለፍ ፕሮግራም ላይ ይካፈላሉ። እንግዲህ አድማጮቻችን በሚቀጥለው ቅዳሜ ከቀኑ 14 ሰዓት ጀምሮ መምህርት መስከረም አበራን፣ አቶ ኦባንግ ሜቶን፣ መምህርት ታዬ ቦጋለን፣ ዶክተር ኮንቴ ሙሳን፣ ፕሮፌሰር ግርማ ብርሃኑን፣ ፕሮፌሰር ማሞ ሙጬን ይዘንላችሁ ስለምንቀርብ በዚህ በፌስቡክ ውይይታችን ላይ እንድትገኙ በአክብሮት እንጠይቃለን። በቅድሚያ ግን የዛሬውን የትንሣኤ በዓል ምክንያት በማድረግ በቀጥታ ከአቡነ ኤልያስ ቡራኬ ያደርጋሉ። እሱን እንድታዳምጡ እንጋብዛቸዋለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በዓለም ዙሪያ ለምትገኙ ኢትዮጵያውያን በሙሉ በቅድሚያ እንኳን ለ2013 ዓመተ ምሕረት ለጌታችን እና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤው በሰላም አደረሳችሁ። ወደብረ ሰላም በደመ መስቀሉ በመስቀል ተሰቅሎ ባፈሰሰው ደሙ ሰላም አድርጎ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታርቀናልና ከታረቅን በኋላ በሕይወቱ እንድናለን። መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር እንመካለን። ሮሜ 5:6-11 ይህ ሁሉ የርቀ ሰላም አዋጅ ነው። አዋጁም ተጣልተው የነበሩትን ሰው እግዚአብሔር ታርቀዋልና ሐዋርያው ቅዱስ ጳውሎስ ይህን የርቀ ሰላም አዋጅ ሲያስተላልፍ እንዲህ ይላል፣ አሁን እናንተ በፊት ርቃችሁ የነበራችሁ በኢየሱስ ክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋ ያፈረሰ። ይህም ሰላም መሰል ሰላም ሳይሆን ፍጹም የሆነ ሕይወትን የሚሰጥ ሰላም ነው። መድኃኒዓለም ኢየሱስ ክርስቶስ በትንሣኤው የሰጠን ሰላም ዓለም እንደሚያስተላልፍልን ያለ ሰላም አይደለም። ዓለም የሚያስተላልፍልን ሰላም ምን እንደሚመስል ነቢዩ ኤርምያስ በትንቢቱ ምዕራፍ 6 ቁጥር 14 ላይ የተላለፈውን የዓለምን ሰላም እንመልከት። ሰላም ሳይሆን ሰላም ሰላም ይላሉ፣ ርኩስን ነገር ስለሰሩ አፍረዋልና ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወርቁ ጋር ይወርቃሉ፣ በጎበኛቸውም ጊዜ ይዋረዳሉ ይላል እግዚአብሔር። መድኃኒዓለም ኢየሱስ ክርስቶስ ግን በትንሣኤው የሰበከልን ሰላም ችግረኞች ከችግር ድነውበታል፣ እስረኞች ከእስር ቤት ተፈተውበታል፣ የተጣሉ ታርቀውበታል፣ የተጨነቁት ነጻነት አግኝተውበታል፣ ተስፋ ያጡ ባለ ተስፋ ሆነውበታል፣ በጨለማ ውስጥ የነበሩት ብርሃን አይተውበታል። ስለዚህ መድኃኒዓለም በትንሣኤው የሰበከልን ሰላም ፍጹም ሰላም ነው። ያልንበትም ምክንያት ለዚሁ ነው። ሰላም ስለ ሰላም ካነሳነ ዘንድ እኛ ኢትዮጵያውያን ከዓለም ሰላምን አግኝተን አናውቅም፣ ዓለምም እኛን አስታርቆን አያውቅም። ስለሆነም ስለ ታሪካችንና ስለ ሕልውናችን ጉዳይ ከራሳችን ሕይወት ጋር የተገናዘበና በእግዚአብሔርም ኃይል አጋዥነት ጭምር ስለምንረዳ ነው። ይህንም አነጋገር አሁን ከባህልና ከታሪክ የተራቆተው ትውልድ ሊያውቀው ቀርቶ አስቦት አያውቅም። ስለሆነም አስተዋይ ልቡና ያለው ዜጋ ሁሉ ሊያስብበት ይገባል። ይህም የትንሣኤው በዓል ሰውና እግዚአብሔር የታረቁበት ስለሆነ ሰውና ሰውም ሊታረቁበት ይገባል። ሰው ከሰው ጋር የማይታረቅበት ምክንያት የለም። ስለዚህ ኢትዮጵያውያን ወገኖቻችን ታረቁ ብለን እንለምናለን። ለዚህም አፋቸውን ሳይሆን ልባቸውን የሚሰጡ እውነተኞችና አገር ወዳድ የሆኑ አማካሪዎች፣ አስተማሪዎችና አስታራቂዎች እንዲኖሩን ጥሪ እናደርጋለን። ሌላው ደግሞ ቤተ ክርስቲያን የእምነት ብቻ ሳትሆን የጥሩ ስነ ምግባር መፍለቂያና መገኛ ስለሆነች ከላይ የተዘረዘረውን ትምህርት በተግባር ላይ ለማዋል በተለየ በውጭ አገር የምንገኝ ኢትዮጵያውያን ልጆቻችንን በስነ ምግባር ታንጸው እንዲያድጉ ለማድረግ ቤተ ክርስቲያናችንን ማጠናከር ይገባናል። ይህንም መልእክት በስቶኮልምና በአካባቢዋ ለምትገኙ ኢትዮጵያውያን በሙሉ በስቶኮልም ሊሰራ ለታቀደው ለስቶኮልም ደብረ ሰላም መድኃኒዓለም ቤተ ክርስቲያን ለተቋቋመው ሕንፃ ኮሚቴና ሰበካ ጉባኤውን ለማገዝ እጅግ ከፍ ያለ ትብብር እንድታደርጉ እንጠይቃለን። የሰላም አምላክ እግዚአብሔር በዓለ ትንሣኤውን የሰላም በዓል ያድርግልን፣ ሀገራችን ኢትዮጵያን ይጠብቅልን፣ በዓለም ላይ ያለውን የወረርሽኝ በሽታ ያስወግድልን። አሜን። Yeah, get up and say.
Shami show, 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 sh
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት እንደ ኢትዮጵያኖች አቆጣጠር የሚያስተላልፈው ፕሮግራም እንደቀጠለ ነው። አድማጮቻችን በመግቢያው ላይ እንደገለጽንላችሁ በሚቀጥለው ሳምንት ቅዳሜ በኢትዮጵያ ድምጽ ሬዲዮ የፌስቡክ ገጽ ላይ በቀጥታ ስትሪም የሚተላለፍ የባለሙያዎች ወይንም ደግሞ የኢትዮጵያን ሁኔታ በተመለከተ ዕውቀቱ ያላቸውን ሰዎች ሬዲዮኑ ጋብዞ ውይይት እንዲያደርጉ በጠየቃቸው መሰረት ፈቃደኛ ናቸው። የውይይቱ አርዕስት ኢትዮጵያ ውስጥ እየተፈጸመ ላለው በማንነት ላይ ላተኮረ ግድያና በህዝብ ማፈናቀል ፈናቀል መንስኤው ምንድነው? ምክንያቱ ምንድነው? አገራችንስ ከገባችበት ከዚህ ችግር ውስጥ አንድነቷን፣ ነጻነቷን፣ ሉዓላዊነቷንና የህዝቧን ደህንነትና ሰላም ጠብቃ እንድትቆይ ለማድረግ እንደ ሀገር እንድትቀጥል ለማድረግ ምን መደረግ አለበት በሚለው ርዕስ ላይ አንደኛ መምህርት መስከረም አበራ፣ ሁለተኛ አቶ ኡባንግ ሜቶ፣ ሶስተኛ መምህርት አየቦጋለ፣ አራተኛ ዶክተር ኮንቴ ሙሳ፣ አምስተኛ ፕሮፌሰር ግርማ ብርሃኑ እንዲሁም ስድስተኛ ፕሮፌሰር ማሙ ሙጨ ሰፋ ያለ ውይይት ያደርጋሉ። ከውይይቱ በኋላ የጥያቄ መልስና የሐሳብ ልውውጥ ይደረጋል። በዚህ የፌስቡካችን የሬዲዮኑ ፌስቡክ ውይይት ላይ እንድትገኙ ወይንም እንድትሳተፉ እንድትካፈሉ በአክብሮት ከወዲሁ እናሳስባችኋለን።
Mama, yeah.
Go by the lashes.
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽኩት ሰሞኑን በዚህ በስዊድን በተለይ በስቶኮልም አካባቢ የተደረገውን በአጣየና በሌሎች አካባቢዎች አደጋ ጉዳት ለደረሰባቸው በመፈናቀል በመገደል ጉዳት ለደረሰባቸው ኢትዮጵያን ወገኖቻችን የተደረገውን የገንዘብ ማሰባሰብ በተመለከተ አሁን ከኛ ጋራ ሁለት የዚህ ቡድን አቀነባባሪዎች ይገኛሉ። ጠና አስጥልኝ። እንኳን ለብርሃነ ትንሳኤው አደረሳችሁ።
እንኳን አብራ ደረሰን።
እንዴት ነው የተዘጋጃችሁ? የዛሬውን ጾም ፍቺ እንዴት ነው? ጾሙ እንዴት አርጓችሁ ነበር? በነገራችን ላይ
ጾሙ በጣም ደስ ይላል። በጣም የጸሎት የጾም ዘመን ነው የነበረው። ወራቶች ነው የነበረው። ደስ የሚል ነበር። እንደምስካና
ኦኬ። አስካለ እንዴት ነው ተዘጋጅተሻል የዛሬውን የጾም ፍቺ ለበለም ለማክበር?
አዎ እንዴ በለም ያው ፈትቻለሁ እንዴ።
ጭራሽ
ለሊክ
ከተማ ተጎዝጉዟል? አዎ ለሊክ ከተማ ተጎዝጉዟል። ከተማ ተጎዝጉዟል።
ዮካንቴ ነው የፈታውት እንዴ?
ሰይ
እሺ። ለጋማ አልጠበኩኝም። ደስ የሚል ነበር ጾሙ። በዛውም ደግሞ ወገናችንንም ለመርዳት የተሳተፍንበት የጾም ጊዜ ነበር። ደስ ይላል ለነፍስም ለስጋም።
እስቲ እጅግ በጣም የሚያስደስት ስራ ነው የሰራችሁት። በእውነት 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 በጣም የሚያኮራ ስራ ሰርታችኋል። እስቲ ገንዘቡ እርዳታው የደረሳቸው የላኩትን እናንብበው። ሸዋ የሰላምና የልማት ማህበር ሸዋስ ለማ ነው መሰለኝ የሚለው ለተደረገልን ድጋፍ ዕውቅና ስለመስጠት ይላል። በአማራ ክልል በሰሜን ሸዋ ዞን በኤፍራታና ግድም በጣም ትንሽ ነው በቀወት በአንጾኪያ ገመዛ ወረዳዎች እና በኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ አካባቢዎች በተፈጸሙ ጥቃት ጉዳት ለደረሰባቸውና ለተፈናቀሉ ንጹሃን ወገኖቻችን ድጋፍ በጠየቅነው መሰረት በስዊድን ሀገር የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን 605,000 ብር የማህበራችን ቦርድ ባዋቀረው ኮሚቴና ውሳኔ ለዚሁ ተግባር በተከፈተው አካውንት በማህበሩ የፋይናንስ ኃላፊ ማለትም በአቶ አበራ ሸዋይርጋና በሂሳብ ሹሙ በአቶ ደመረ ኃይሉ ስም ገቢ ተደርጎልናል። በዚህ ገንዘብ እስካሁን 255 ኩንታል እህልና ልዩ ልዩ የእለት ምግቦችን ገዝተን ለተፈናቃዮች አድርሰናል። ድጋፉን ማድረሳችንን የሚያረጋግጥ የቪዲዮና የፎቶ ማስረጃዎችን እንደምንልክ ቃል ይገባል። ማህበራችን ለዚህ ሰባዊ ተግባራችሁ ሙሉ ዕውቅናና ምስጋና እየቀረበ ድጋፋችሁ ተጠናክሮ እንደሚቀጥል እምነታችን ነው። ይህንን ተግባር ያስተባበራችሁ አንደኛ ለወይዘሮ አስካለ አበበ፣ ሁለተኛ ወይዘሮ ከበቡሽ ተፈራ፣ ሶስተኛ ወይዘሮ እመቤት ፈንታውን፣ አራተኛ አቶ ጌራወርቅ ዝናቡ ምስጋናችን ከፍተኛ ነው። ተግባራችሁ በሰባዊነት የታሪክ መዝገብ በደማቁ ተጽፏል። ደረጀ ተክለ ማርያም ዶክተር ፕሬዝዳንት ግልባጭ ለሸዋ ሰማ ጽፈት ቤት ይላል። እና ከዛም ተከትሎ ያየውት ምንድነው ቪዲዮ የተላኩ ቅርጾች አሉ፣ ምስሎች፣ ፎቶግራፎች የናንተን ስም ከላይ የታለበት የኢትዮጵያ የስዊድን ህብረተሰብ የሚል በመኪና ቁንታሉ ተጭኖ ህዝቡ ሲከፋፈል ወዘተ። እጅግ እኔ በግሌ እጅግ በጣም የኮራሁበት ስራ ነው የሰራችሁትና ልትመሰገኑ ይገባችኋል። በእውነት ኢትዮጵያዊውን አኮራችሁት፣ ሰርታችሁ አኮራችሁት። አንዳንዶቻችን የምንጠራጠረው ብዙ ጊዜ አይደርስ እንደሆነ የሚለውን ጥርጣሬ ሙሉ እንዲሰረዝ አድርጋችሁልናና ልትመሰገኑ ይገባችኋል። እስቲ እንዴት አያችሁት ስራችሁን? የህዝቡንስ ትብብር እንዴት አያችሁት? በየተራ በአስካል ልጀምር። ኤ ስለሆንሽ በአስካል ልጀምር።
እሺ እሺ። ምስጋናውን እንግዲህ ኢትዮጵያ ማነው ስቶኮልም ወይም ደግሞ ስዊድን በአጠቃላይ ያለ ይውሰድ። ምክንያቱም እኛ ከሶሻል ሚዲያ ጀርባ ሆነን ነው ይህንን ነገር ያስተባበር ነው። በመልክ እርግጥ የሚያውቁንም አሉ የማያውቁንም አሉ። እና ሙስሊም ክርስቲያኑ ኢትዮጵያኖች ኤርትራኖች ሁላ የተሳተፉበት ርብርብ ነው። በእውነት የሚያስደስት ማለት ነው። እኛ ያው አስተባበረን እንጂ ምንም ያደረግነው ነገር የለም። ምስጋናውን የኢትዮጵያ ሕዝብ የኤርትራ ሕዝብ ሙስሊሙ ክርስቲያኑ ነው መውሰድ ያለበት። እጅግ በጣም የሚያኮራ ደስ የሚል ህብረት ነበረ። በእውነት እኔ እግዚአብሔርን በጣም በጣም ነው ደስ ያለኝ። ማለት የዚህ ነገር ተሳታፊ ስለሆንኩኝ ማለት ነው። አምነው ደግሞ ለኛ ያላቸውን አበርክተው እኛ ደግሞ ያው ቃላችንን አክብረን ለፈረጆቹ አድርሰናል። እንደገና ደግሞ በቪዲዮ ያው የተቀነባበረ ደግሞ ማስረጃ ይመጣል። እነዚህ ነው የምለው። በቃ
ከበቡሽ ምን ትያለሽ? ምን ተሰማሽ? ስራቸውን እንዴት አገኘሽ? ውጤቱንም የህዝቡንም ተሳትፎ?
ኦኬ እኔ በጣም በጣም ለሙሉ ኢትዮጵያኖች በሙሉ በጣም አመሰግናለሁ። እግዚአብሔር ይስጥልን። የጎደለውን ደግሞ እግዚአብሔር ነው የሚሞላውና እሱ ይሙላላችሁ ይላለው። ትብብሩ በጣም ደስ የሚል ነበረ። በእውነት ሰው ጓዳውን ወይም ኬሱን ሳያስብ ሁሉ ወገኒ ብሎ ለወገኑ እያወጣ እየሰጠ ነበረ፣ ሲረዳይ ነበረ። መተባበራችን እንደዚህ መረዳዳታችን በጣም ደስ የሚል የሚያኮራ ነበር። እውነት በጣም ደስ ብሎኛል። በእውነት ኢትዮጵያዊነቴን በጣም የምኮራበት ሆኖ ነው ያየሁት።
ጠብቃችሁ ነበር እንደ እውነት ውጤት ያመጣል ብላችሁ ስትጀምሩ ይሄን ስራ እንደዚህ የተሳካ ይሆናል ብላችሁ ገምታችሁ ነበር? በመቶ ሺዎች የሚቆጠር ክራውኔት መሰብሰብ መቻላችሁን?
አይ አልገመትኩም፣ በእኔ በኩል አልገመትኩም። በዛ 50 ሺህ ብርም 60 ሺህ ብርም አለ አይደለ? ከሰራን ብለን ከሆነ ለሰው ልጅ ይጠቅማል። ለአንድ ቀን እንኳን ግን ለዛ ህዝብ የማይበቃ ብር ነው የሚሆነው ብለን ነው ያስበን የተነሳ ነው። እና በእውነት በቃ እንዴት ነው 80 ሲደርስ ባንድ ጊዜ መጀመሪያ ላይ ሰዳሱ በጣም የደነገጥ ነው። እና ደንግጠን እንዴ በቃ እግዚአብሔር ይሄን የከፈተው መንገድ ነው እና ለምን አንቀጥልም በማለት ነው ደስ ያለን። እንግዲህ ያው ውጤቱ በጣም ደስ የሚል ነው። ሁሉም ተባብሯል። ሁሉም ደግሞ ያለውም ከትንሽ እስከ ትልቅ ድረስ ማለት ነው። ደግሞ በድጋሚ የነበረው ቲም በእውነት አብረን ማውራት የምንችል መነጋገር የምንችል አስተያየቶችም ሲመጡ የምናዳምጥ ሰዎች ነበርን እና በጣም ሳላመሰግንም ቲሙን አላልፍም።
ህብረታችሁ ጠንካራ ነበር ማለት ነው። ተግባብታችሁ መስራት የምትችሉ ነበር። ብዙ ጊዜ እኛ ችግራችን ምንድን ነው? አንድ ነገር እንጀምርና በማከል አንድ ተንኮለኛ አንድ ነገር ያነሳል፣ በዛው ብጥብጣችን ይብስ ነበር። የእናንተ በጥሩ ሁኔታ ነው የተሳካው። አስካለ አሁን ይሄንን የመቀጠል ነገር አንዳንድ ሰዎች ለኛም እየደወሉ ባካችሁ ገፋፉ ይሉናል። ይሄን ነገር እንድንቀጥል ቋሚ እንዲሆንና ችግር ሲመጣ ብቻ እሳት ማጥፋት እንዳይሆን ተዘጋጅተን እንድንቆይ የሚሉ አሉ። እንዴት ታውታላችሁ? እናንተስ ይሄ ነገር ገፍቶ ቢመጣ ፍቃደኞች ናችሁ ወይ ይሄን ስራ ለመስራት?
ማለት ያው እኛ ምን እንሰራለን ማለት ያው ብዙ አሁን ሰው ነው የሚተባበረው። እኛ ደግሞ ያቃችን እኔ ማለት ስራ ምን በእርግጥ ትንሽ ድካምን ቢኖረው ግን ይሄ ደግሞ የበረከት ስራ ነው። ይሄን ስራ ደግሞ እውነት ለመናገር የጀመረችው እመቤት ነች። እመቤት ፋንታውን እሷ ምስጋናውን ልትወስድ ይገባል። መጀመሪያ ላይ ወጣ ይህንን ነገር ስትጀምር ሁላችንም በቃ ያን እሷ ላይ የለጠፈችውን በማካፈል ማለት ሳናስበው ነው እዚህ ህብረት እንደዚህ ሆነ መስራት የጀመርነው ማለት ነው። እና ምንም ማለት ሳይታሰብ የተጀመረ ነገር ይሄው መልካም ሆኗል። አስበን ደግሞ ብንሰራ ደግሞ የበለጠ ሊሆን ስለሚችል እኔ ፈቃደኛ ነኝ ማለት ያግኔል ለማድረግ ማለት ነው።
ለማበሽስ ባንቺስ በኩል?
አዎ አምዴ ምን አለ መሰለክ፣ ሁሉ ጊዜ እንደዚህ አይነት ነገር ብቻ ሲፈጠር ሳይሆን የሆነ ቋሚ ነገሮችን መስራት መቻል አለብን ብዬ ነው የማምነው። ለምን እንደዚህ በሚሆንበት ሰዓት ላይ ከራሳችን አውጥተን አለ አይደለ ባጀት ኖሮን ያንን ነገር አውጥተን የምናደርግ ማለት የኛ ሀገር ችግር እንዲህ በቀላሉ የሚፈታ አይደለም። ሁሌም ችግር የምናይ ነው። በየቀኑ ችግሮች አሉ እና በቋሚና ተደራጅቶ ምንም በለው ምንም በቃ መደራጀት አለበት። ያንን ነገር ለወገናቻችን ምንም የምንደርስበትን መንገድ መሆን አለበት ብዬ ነው ማስበውና ቢቀጥልና ህዝቡ ያንን ነገር የሚመጣው መርጦ ተደራጅቶ ቢቀጥል ጥሩ አሳብ ነው። ገና አያልቅም ያጣየን ጉዳይ የሚያልቅ ነገር አይደለም። ገና የፈረሰ ከተማናት የፈረሰች ሀገር ናት። አሁን እያቀረብን ያለ ነው እህል ነው። እነዛን ሰዎች ደግሞ በመኖሪያ ቤታቸው በእርሻቸው በንብረታቸው መፈካት መቻል አለበት እና እኔ ቢቀጠል ብዬ ነው የማስበው። እና ይህንን ደግሞ ህብረተሰቡ ነው የሚወስነው።
ትክክል፣ ህብረተሰቡ ነው። እኛም በተደጋጋሚ በሬዲዮ ላይ አንስተን ነበር። መቼም ሰው አንተ ምን ችግር አለብህ ሬዲዮ ላይ ሆኖ መለፍለፍ ነው ሊለኝ ይችላል። ግን በተደጋጋሚ ያቀረብኩት ምንድን ነው፣ ሁልጊዜ ሰዓት ማጥፋት ከሚሆን ስራችን በየወሩ እያንዳንዱ ኢትዮጵያዊ በመልካም ፈቃድ በፍላጎት መቶ መቶ ብናወጣ የአንድ ወር ቡና የማያጠጣ ሻይ የማያጠጣ አንድ ቀን ሻይ ነው ብናደርገው ቋሚ ቢሆንና በተደራጀ መንገድ ቢቀመጥ ችግር ቢፈጠር እዚህም አገር ቢሆን እዚህም እኮ ወገኖቻችን አሉ የሚቸገሩ፣ አገር ቤትም ቢሆን ድንገተኛ አደጋ ሲፈጠር ገንዘብ ከመሰብሰብ ከዛ አውጥቶ ለእርዳታው መስጠት ይቻላል የሚል ሐሳብ አቅርቤ ነበር። እንዳልኩት እንግዲህ አንተም እዛ ቁጭ ብለህ የሚሉ ሊኖሩ ይችላሉ። ለማንኛውም ይሄንን ሐሳብ ህብረተሰቡ እንዲያብላላውና እንዲወያይበት 100 ክራውን በየወሩ በቂ ነው። ከአንድ ሰው 100 ክራውን የትም እንትን ብሎ ጥቅም የሚያመጣ አይደለም በዚህ ሀገር ሁኔታ። ያንን እንግዲህ ህብረተሰቡ ተወያይቶ እናንተ ባሳያችሁት ስራ ትልቅ ውጤት ነው ያመጣችሁትና እኔ በበኩሌ በዚህ በሬዲዮ በኩል እናንተ ብትቀጥሉበት ደስታውን አልችለውም። ምንም ፍሪክሽን ሳይኖረው በሰላም ያለቀ በሰላም ተጀምሮ በሰላም ያለቀ ስለሆነ እመቤት በጣም ነው የምናመሰግናት። መጀመሪያ ደውላ እንደውም ኮንታክት ስታረገኝ ለተወሰኑ ሰዎች ለማቃቸው ለምቀርባችሁ ብቻ ነው የላኩት ስለይ ነው ይሄንንማ እንዲል ታረጋችሁ ይሄ ኢትዮጵያዊ በሙሉ እድሉ መሰጠት አለበት ባልኳት መሰረት አወጣችሁ ተሳካላት። በጣም ነው ማደንቃት በጣም ነው ማደንቃችሁ። እንግዲህ ለወደፊቱ ህብረተሰቡን በዚህ አርስት ላይ እንዴት እንደምንወያየው መንገድ እንፈልጋለን። በነገራችን ላይ ለኢትዮጵያኖች በዚህ አጋጣሚ ለጎረቤት ሀገር ኤርትራውያኖችም በጠቅላላው ለወገኖች በሙሉ ማስተላልፈው መልእክት ቢኖር ምንድነው፣ ይሄንን እናንተ ያመጣችሁትን ውጤት በቫይበር ላይ ስለምታሳዩት እዛ ላይ እየገቡ እንዲያዩ ኮዲሁ ለማመላከት ፈልጋለሁ። በተንቀሳቃሽ ፊልምን እንደሚላክ መልእክቱ ደርሶኛል። እሱንም ቢሆን በቫይበር ላይ ያወጣሉ። አንፎርቹኔትሊ በእኛ ሬዲዮ ተንቀሳቃሽ ፊልም ማሳየት አንችልም። ምናልባት ሰዎቹን በላይቭ ደውለን የተሰማቸውን ደስታ እንዲገልጹ ለማድረግ እንችላለን። በሬዲዮ ነው በኩል ግን በቫይበር እየገባችሁ ኢትዮጵያኖችም ኤርትራውያኖችም ለዚህ እርዳታ ሰብአዊነታችሁን ያሳያችሁ በሙሉ ቫይበር ላይ እየገባችሁ እነዚህ እህቶቻችንና ወንድም ጌራ የሚያወጡትን መልእክት ተከታተሉ ላለው። በመጨረሻ እኔ እንኳን ለብርሃነ ትንሳኤው አደረሳችሁ ይላለሁ። ጠላ ጠምቃችኋል? ጠላ ምንድን ነው ጠምቃችኋል?
አመዲ ወይ ከጠላው በፊት አንድ ነገር ልናገርና የምናገረው ነገር እንዴት ነው አንድ የሆነ ፕላትፎርም ነገር የምንወያይበት ቦታ ያው ተገናኝተን ያንን ነገር ማድረግ አንችልም እና ሰዎች አንድ ሲኒየር እንግዲ በሚታወቁ እየተከፈተም የቫይበር ግሩፕ አለ። እዛ ውስጥ በሰፊው ተደርጎ ቫይበር ግሩፕ ውስጥ ተደርጎ በትልቅ ስለ እርዳታ ብቻ ያለ ግሩፕ ተፈጥሮ እዛ ውስጥ ያን ፕላትፎርም እንዴት ነው አስተያየትም ሆነ መንገዶችም የራሱ እንዴት ነው ሀሳብ ያስፈልጋል ከሁሉም እና እንደዛ አይነት ነገር ቢፈጠርና ቢቀጥል ብዬ ነው እንትለምጣ።
በጣም ጥሩ ሐሳብ ነው። የሚደገፍ ነው፣ ወርቅ ነው። በቫይበር ላይ የከፈታችሁት ካለ ወይም አዲስ የምትከፍቱት ካለ በዚህ በእርዳታው ላይ ህዝቡ አስተያየቱን ይስጥ ነው። በጣም ቆንጆ ሐሳብ ነው። በጣም
አዎ፣ በነዛ ስንወያይ እንትን ይላል። እንደ ድሮ መሰብሰብ ስለማንችል በነዛ አይነት መንገዶች ቢሆን ብዬ አስባለሁ።
ኦኬ፣ ለጥያቄ ሁለታችሁ ማጭራጭር መልስ። ጠላ ምንድን ነው የሚባለው? ጥላችኋል? ነይ ጠላ ጠምቃችኋል? ጠጅ ነው የሚጣለው።
እኔ ጠጅ ነው የጣልኩት።
ጣልሽው?
ከዚህ ጠላ ጠምቃለች።
ኦኬ፣ እንግዲህ የኢትዮጵያ ድምፅ ሬዲዮ ጠጁንም ጠላውንም መጥቶ ይቀምሳል። ከዛ
እሱ ነው ጉዱ።
እንኳን ለብርሃነ ትንሣኤ ያደረሳችሁ፣ እንኳን ጾም ሉጋሙን ፈታላችሁ፣ መልካም በዓል ይሁንላችሁ።
አሜን አሜን።
ለሰራችሁት ስራ ፈጣሪ ብድሩን ይክፈላችሁ።
እዚህ ላይ ደግሞ ሁሉ ነገር ሲያልቅ አንድ ጊዜ ተሰብስበ ሁላችንም ይሄንን ያለውን የደረሰውንም በቪዲዮም በፎቶግራፍም እናሳውቃለን። መከለም ደግሞ በትክክል ያደረግነውን ገንዘብ ሁላችንም ቀርበን እናስተዋውቃለን።
እሱ ለኢትዮጵያ ድምጽ ሬዲዮ ራሱ አስቦታል። ሁላችሁ አራታችሁንም ጠርተን እናዋያችኋለን።
በቃ
መልካም በዓል መልካም ቀን ጤና ይስጥልኝ።
አሜን አሜን አሜን።
ሰላሙን
አሜን።
አድማጮቻችን አሁን ደግሞ አዲስ አበባ ከሚገኘው ቃል አቀባያችን ስለ አዲስ አበባ የአከባበር ጉዳይ በተከላላው ስለ ኢትዮጵያ የባዓል አከባበር ጉዳይ በቀጥታ ያለውን ያጠናቀረውን ያቀርብልናል። ሰላም አቢ።
ሰላም ሰላም። እንኳን አደረሳችሁ።
እንኳን አብሮ አደረሰን። እንኳን ለብርሃነ ትንሣኤው አደረሰን። እንኳን ጾም ልጓሙን ፈታል። በል እንግዲህ እስቲ አጫውተን ያዘጋጀውን ነገር ስለ አዲስ አበባ የባዓል አከባበር ስለ ኢትዮጵያ ሁኔታ በዓሉን በተመለከተ ያለን አካፍለን።
እሺ በጣም አመሰግናለሁ አህመድ። እንግዲህ ሁላችሁም ስቶኮል ያላችሁ ወዳጆች ዘመዶች ሁሉ ኢትዮጵያኖች ክርስቲያኖች በተለይ እንግዲህ ለዚህ ለፋሲካ በዓል እንኳን በሰላም አደረሳችሁ። እንግዲህ ቀሪው ሙስሊም ወንድሞቻችን ደግሞ ረመዳን ከሪም እያለ እንግዲህ አዲስ አበባ ምን ይመስላል ሰሞኑን? እንግዲህ ይህን አንድ 10 ቀን ተከታታይ የዝናብ ቀናቶች ነበሩ። ዳመና ነበር እንደ ክረምቱ በደንብ የመጣ ይመስላል። ዛሬም እንደዚሁ ጭጋጋማ የሆነ አየር ሁኔታ ነው አሁን ሰዓት ላይ ያለው። እንግዲህ መቼም ፋሲካ ከትልቁ በዓላችን አንዱ ነውና ቤተሰብ የሚገናኙበት
ተቋረጠ። አድማጮቻችን ተቋርጧል፣ እንደገና እንሞክራለን።
አንድ ላይ የሚያሳልፈው ጊዜ ነው። እንግዲህ አዲስ አበባ ላይ እንግዲህ ያለው ድባብ ምን ይመስላል? ካለፈው አመት እንኳን ሲነጻጸር ትንሽ ጭር ያለ ነው። በእውነት እንግዲህ እንደምናውቀው ሀገራችን ያለችበት ፈታኝ ሁኔታ ላይ በመሆኑ እውነት ለመናገር የሰው ፊት ሁሉ ፈካ ያለ አይደለም። እኔ በደንብ በመጠየቅም በማየትም እንደተገነዘብኩት መቼም የምንሰማው የምናየው ነገር ሁሉ ብዙ የሚያስደስት ያልሆነ በሆነ ወቅት ደስታን ለማግኘት ከባድ መሆኑን በጣም የኔትወርክ ጉዳይ ኔትወርክ ነው መሰለኝ።
ቀጥል እንደምንም ብለን ያለውን ሁኔታ እንድታቀርብልን እናደርጋለን። ቀጥል የዜና ሰዓታችን ሊያልፍ ይችላል፣ ግድ የለም ቀጥል።
አዎ እንግዲህ እንዳልኩት ያለው ሁኔታ ይህን ይመስላል። በአሁን ሰዓት ድባቡ እንዳልኩት ብዙም ሰው በጣም የደስታ ጊዜ ነው ለማለት በእውነት ይከብዳል። ነገር ግን ያው መንፈሳዊ ነገር ደግሞ ተስፋን የሚያመጣ ነገር ነው እና ሰዎች ከዚህ የጾም ጊዜ በኋላ ወደፊት የሚመጣው መልካም ነገር እንግዲህ ሰው በአብዛኛው ነው ተመናገር በተለይ በመድራችን ላይ ከመረት ካለው ልክ ከሰማዩ የመጠበቅ ነገር አለ በሁሉም እምነት እና በዚህ ሁኔታ ነው ያለው። የገበያው ሁኔታ ላይ ደግሞ ስንሄድ መቼም እንዳልኩት እኛ ሀገር ሁሌ በዓል ከምግብ ከድግስ ጋር የተገናኘ ስለሆነ እንደው ምናልባት የገበያው ሁኔታ ምን ይመስላል ብዬ እንደው ሰዎችን ገበያውንም ትንሽ ሳይ ነበር። እንግዲህ በትንሹ ልጀምርና እንግዲህ የሽንኩርት ዋጋ ይባላል ያው ዶሮ የአበሻ ሽንኩርት 12 ብር እስከ 14 ይሸጣል። የፈረንጁ እስከ 10 ብር ነው። እንቁላሉ የአበሻ 6 ብር ነው። በርበሬ በኪሎ 220 ነው። ቅቤ በጣም የተወደደበት 550 አምና 320 ማክሲመም የነበረ ነው። በተለይ ብዙ ሰው በዚህ በቅቤ ጉዳይ ሲያማርር ሰምቻለሁ። ሌላው እንግዲህ በጉ ያው እሱም በጣም ተወዷል። እንግዲህ ገንዘብ
ቀጥል እንደምንም ብለን እንጨርሰዋለን።
በቃ እንግዲህ ያው እንዳልኩት የገበያው ሁኔታ ከገንዘባችንም የዋጋ እንግዲህ ግሽበት እናንሳር ጋር ሲገናኝ ብዙ ነገር ወደ ድብሎ ታይቷል። እንዳልኩት ወደ በጉ አካባቢ ነበርኩኝ ወደ 2000 ብር አካባቢ ጠቦቱ ሲሸጥ፣ እንግዲህ ወደ በሬ ስንሄድ ያው አንዳንዴ እንግዲህ ሶሻል ሚዲያም ላይ ታችሁ ይሆናል 110 120 እንግዲህ ምንድነው እኔ ባጭሩ ይሄን ስናስቀምጠው ገዢው ማን ነው ሻጩ ማን ነው ብለን ብንተው ይሻላል። ምክንያቱም አንዳንዴ የተጋነነ ነገር ይደረግና ይባልና እውነት የተሳሳተ መረጃ ይሆናል። ነገር ግን በእርግጥ ተወዷል እንዳልኩት የገበያው ሁኔታ የበሬ ዋጋ እስከ 50 60 ሺህ ትላልቅ የደለበ ወይፈን በ12 ሺህ የኔ ጓደኞች ገዝቶ ጥሩ በሬ አይቻለሁ ማለት ጥሩ ወይፈን በቂ ነው መቼም ከተካፈሉት። ሌላው እንግዲህ በእርግጥ የጤፍ ዋጋ 4500 እስከ 5000 እየተሸጠ ነው ያለው። በአጠቃላይ መቼም ኑሮ ተወዷል። ሰው አቅሙም እንደ ድሮ ነው ለማለት አይቻልም። ያለው የበሽታው የሀገራችን የጸጥታ ጉዳይ እንዳልኩት ድባቡ በጣም የቀዘቀዘ ነው ልክ እንዳየሩ እንግዲህ እግዚአብሔር ይሄንን ፋሲካ በዓል ደግሞ ብዙዎቻችሁ ጸሎት የብዙዎቻችን ፍላጎት የተሻለ ነገር ይመጣል ብለን እናስባለን። እንዳልኩት በአብዛኛው ህዝብ ከመሬቱ ይልቅ የሰማዩን ነው የሚጠብቀውና ሁላችሁም እንግዲህ አገራችንን በጸሎት በማሰብ ወደ ተሻለ ጊዜ እንሄዳለን ብለን ተስፋ እናደርጋለን። በተለይ ደግሞ ቅድም ወዳጆች ነከበቡሽ መቤት አስካለ ኢንተርቪው አረጋጫቸው ሰምቼ በጣም ደስ ብሎኛል።
ለብዙዎች ታዳምጥ ነበር ማለት ነው?
አዎ እኔ ብዙ ጊዜ ሁሌ ሰማቸዋለሁ እና በጣም ነው ደስ ያለኝ። ያው በስፈንስካ ምን ይባላል ለር ዲስሚታር ይባላል አይደል? ስጡ ነው እንግዲህ። ስለዚህ ስትሰጡ የበለጠ ታገኛላችሁ ነው። ስለዚህ ከኔም ጭምር ነው ለራሴም ነው ማውራው እና ሁላችንም ለመስጠት ለበጎ ነገር ልባችንን መክፈት እንዳለብን ነው የሚሰማኝ የነሱን ኢንተርቪው ሰማና። እኔም በዚህ አጋጣሚ በግሌ ያው ለአርቲስት ብቻ አይደለም ለነሱም አድናቂያቸው ነኝ ለማለት ፈልጋለሁ።
አንድ እንትን እየፈለኩ ነበር የተላከልኝ ነበር ግጥም የዚህን የበዓሉን ጉዳይ በተመለከተ እሱን ሳቴድ በፊት ላነብልህ እየፈለኩ ነበር። እስቲ ቆይ ካገኘሁት አነብልሃለሁ። እየፈለኩት ነው ቀጥል አንተ በዛው ማል።
አዎ እንግዲህ
አገኘዋለሁ አገኘሁት ላንብብልህ የተላከልኝ።
እስቲ ደስ ይለኛል።
ምን ይላል? እንዴት ነው ሌሊቱን ይበላል ወይ ዶሮ ወይስ ይሻል ይሆን ሽክን ያለች ሽሮ? ማን ነው የሚገዛው በአንድ ሺህ ብር ዶሮ? አልተገጣጠሙም ኑሮና ዘንድሮ። ከስጋ ከቅቤ ስንት ሰው ተኳርፏል አትንኩኝ እያለን ዋጋውን ሰቅሎታል። እንኳን እኛ ቀርተን ሀብታም ነን የሚሉ ስጋ ቅቤ ትተው ጎመን ነው የሚበሉ ይላል። እንግዲህ አሁን የደረሰኝ ነው በፋይበር ሶድ ኮሚኒ ነው። እንዴት ታየዋለህ?
ያው መቼም እውነት አለ ትንሽ እውነታዎች አሉት እውነት ነው። ያው እንዳልኩት ነው ምክንያቱ እኮ ግልጽ ነው። የዚህ የኮሮና ጉዳይ የጸጥታው ጉዳይ ለብዙዎች ከዛ በላይ ደግሞ ኢቭን ያለውም እንኳን ቢሆን በእውነት እኔ ሳይ እንደሰማሁትም እንደጠየቁትም ሰው ሞተ፣ ሰው ተራበ፣ ሰው ተሰደደ፣ ተፈናቀለ እየተባለ እንደው ቁጭ ብሎ ዶሮ ቢበላ እኔ ስቅም የሚል ይመስለኛል። ያ ነገር በብዙ ሰዎች ዘንድ አለ እና እውነት ነው። ግን የዛን ያህል ደግሞ እቺ ሀገር በጣም የምትገርም ሀገር ነች። ይሄ ሁሉ ችግር ኖሮ ደግሞ አሁን የምትለው አይነትም ብዙ ላይታይ ይችላል። እንደ አቅሙ ዶሮውንም በጉንም እንቁላሉን ያገኛል። የሌለውም እኔ እንጃ ሌላው ይሰጠዋል ልበል እና ይሄን ያህል ከችግሩ አንፃር የምናየው እውነታ ደግሞ መቼም የተሻለ ነው። ጥሩ ነው ባልልም የተሻለ ነው። እንዳልኩት ይሄ ሁሉ ሰው አሁን ከተማ ውስጥ ያለው የሰው ብዛት፣ ግርግር፣ መንገዶች ይሰራሉ የተዘጋጋ ነው ብዙ ነገር ችግር ኖሮ ግን ስቲል ሰው በልቶ ያድራል። እንደው እንደ ጊዜው እንደ ሁኔታው ቢሆን እኔ እንጃ እንደው እንጠፋ ነበር ብዬ ሁሉ ፈራለሁ። አንዳንዴ ግን እኔ እንጃ የሆነ እንግዲህ መለኮታዊ ኃይል አለ ይችን ሀገር የሚጠብቃት ህዝቧንም የሚያያት የአንዳንዶቹንም ጓዳ በተለያየ ሰዎች እንደዚህ እርዳታም በሚደረግላቸው ይደርሳልና እንደው ብዙም ጨለምተኛነትም ባልለው ይሄን ያህል የከፋ ነገር እንደ ሁኔታው ማለት እንግዲህ ሬላቲቭ ነው ሁሉ ነገር ካለው የጊዜ አንፃር መቼም ተመስገን ብንል መጥፎ ነው አልልም። የባሰ አያምጣብን ነው። ኦልሬዲ ያለን ችግር በጣም ከባድ ነው። በጣም ወደፊቱ ሲታይ አስፈሪ ነው። እውነት ለመናገር እንግዲህ ያው ከብዙ ሰዎች ጋር ስለምገናኝ እኔ ከትልቁም ከትንሹም ጋር እንዲሁ መወያየትም እንደ ሀገር ጉዳይ ሁሉ ያገባኛል እላለሁ። ደሞዝ አይከፍለኝም ቢሆንም ግን ሳየው ሰው ግራ ገብቶታል ባጭሩ። እና አንዳንዴ ሰው ምን ሁላችን በህይወታችን የምናየው ነው ጥያቄ በጣም ከበዛብንና መልስ ካጣን ለእግዚአብሔር መተው ነው ለፈጣሪ መተው ነው እንደምንለው ኤግዛክትሊ በዛ ሁኔታ ላይ ነው ሁሉም ሰው ያለው ዛሬ ማለት ትልቅ ትንሽ ሀብታም ደሃ አይልም። ሁሉም ግራ የገባ መንገድ ላይ ቁጭ ብሎ በቃ ይጠብቃል። ምንድነው እግዚአብሔር ወቀው ፈጣሪ ወቀው ነው እንግዲህ።
አብይ እጅግ በጣም እናመሰግናለን። ግን ከመላእክታችን በፊት ቀድም የተናገርከው የቅቤዋጋ የበርበሬ የምን ያልከው ኪሎ ነው ምንድን ነበር አልገባኝም። ኩንታል ነው ኪሎ ነው?
ኪሎ አረረረረ አፈደስ እንግዲህ ባያቶቻችን ጊዜ ካልሆነ በእኛ እንደው በቪዲዮ ወይ በጽሑፍ እናወራላ። በኪሎ ነው እንዳልኩት ገበያው በጣም እንትን ነው። ግን ነጋዴዎች ደግሞ በዘንድሮ ያው እንዳልኩት ሀገሪቷም ሁኔታ የበሽታው ያለን ችግር ሰው እንዳምናው እየተገበያየ አይደለም ማለት ይችላል። አምና መንገድ ሁሉ በጉ ምኑ ምኑ እንደው እና ለአምናም ይሄን ያህል ጥሩ ነበር ብዬ ሳይሆን ግን ኮምፔር ሲደረግ የዘንድሮ እስከ አሁን ድረስ ኔፋሲካ እንደዚህ ጭር ብሎ አይቻላል። ትላንት አሁን የገበያ ቀን ነው ቀዳሜ ወጥቼ ዞር ዞር ብዬ ሳይ መንገድ ሁሉ ባዶ ነው ከተማው ውስጥ። እና የሚያሳየው ምንድነው ትንሽ ሰው መቼም ተስፋ እኮ ከሌለ ሰው አይፍጨረጨርም። ትንሽ ተስፋ ማየት ያስፈልጋል። ግን እንዳልኩት እንግዲህ ከላይም ይሁን ከየትም እግዚአብሔርም እየጣረም እየረዳን ሰው ባለችው እንቼም ያለችውን እየተቋደሰ ነው። ስለዚህ ያው በኪሎ ነው መልሱ። ምናልባት የዶሮም ዋጋ እንደዚሁ ወደ 500 ነው። ያው እኛ ሀገር በጣም ዛሬ እንግዲህ ልክ ስለተፈሰገ በሬውም በጉም ዶሮም ትንሽ ይወርዳል። የቅቤ ነገር ግን በጣም ብዙ ሰውን ያማረረ ትልቅ የተወደደ የሚባለው በአሁን ሰዓት ተግባቶቹ በሙሉ የቅቤ ነው።
አብይ ግን ጥሩ አይመስልህም? እንደው እንደኔ በጤና በኩል ስወስደው ከቅቤው ልክ ዘይት ንጹህ ዘይት ከተገኘ ዘይት መብላቱ ለኮሌስተሮልም ለምንም ይጠቅማል ባይ ነኝ። መቼም እንግዲህ አናደለ ሁሉም ጊዜ ተስፋ ማድረግ ያስፈልጋል። በሁሉም መማረር አትችልም።
እውነት ነው። አይ በዚሁ እውነት ነው ያልከው። ግን የሚገርም ነገር በቅርቡ የተረዳሁት ነገር አለ። የኛ ያበሻ ቅቤ ተነጠረ ቅቤ ዋናው ታቃለህ ግባቱ ኮሰረት ነው። ኮሰረት ደግሞ ምንድነው ብዬ ሳየው ሳልቫ የሚባል የሆነ ቅጠል ነው። እና በተለይ ጣሊያኖች እንዲሁም ላቲን አሜሪካ ይሄ ቅጠል ሳልቫ የሚለው ከሳልቬሽን ከምህረት ከሚለውና ታምራዊ የሆነ ቅጠል ነው። እቺ ሀገር ያው ታምራዊ ነች እንግዲህ አያልቅም እኮ ታም። እና ኮሰረት ገብቶ የተነጠረ ቅቤ ብዙ ብትበላው የሚጎዳ እንዳልሆነ ያ ኮሰረት የራሱ የሆነ እንግዲህ እኔ ሳይንሱ ምን እንደሚል ባላቅም ግን የተረዳኝ ነገር ምንድነው ኮሰረት ያለበት ቅቤ ለጤና አደጋ አለው ብዬ እኔ በግሌ አላምንም።
ኦኬ
ኦፍ ኮርስ ምንም ነገር ሲበዛ ያማል ጥሩ ላይሆን ይችላል። ግን የኮሰረት ነገር እስቲ ወደፊት እንግዲህ እናንተም እናል ሳይንሱን የሚያውቁ ሰዎች
ጋብዘን እንጠይቃለን። በመጨረሻ ልጠይቅህ በግሌ በሬ ነው የተቃረጥከው? ወይፈን ነው የተቃረጥከው? በግ ነው ያረድከው ወይስ ዶሮ ነው የተቃረጥከው?
አይ ቅርጫው በበሬ ነው። በበሬ ነው እንዳልኩት ቅድም እንደ 12000 ብር የሚያወጣ ወይፈን ጥሩ ወይፈን ነበር። እሷን ተካፈልን። ከዛሽ ላይ ደግሞ ለአንዳንድም ላለውም ለሌለውም ያካፈልን ነው። ስለዚህ በዛሬ በዛ ነው። ሌላው የዶሮ የምን ያው እንግዲህ ወደ እናቶች ቤት እየሄድን እንቀማብሳለን።
አብይ ዛሬ ላቀረብክልን ደስ የሚል አቀራረብ ስለ አመት ባሉ እጅግ በጣም አመሰግናለሁ። ወደፊትም ካንተ ጋራ እንደምንቀጥል ባለሙ ተስፋ ነን። እንግዲህ እንዴት ነው ሞዳሊቲውን ወደፊት እንነጋገራለን። በምን አይነት ሁኔታ አንተ ወይ ሰው ትፈልግልናለህ ወይም ደግሞ ቋሚ ራስህ ትሆናለህ እንነጋገራለን። ግን በጣም ወደነዋል አቀራረብን። በእኔ በኩል ወድጀዋለሁ።
እኔም በጣም ደስ ይለኛል። ያው ስቶክሆልም ስዊድን የኖርኩበት ያደኩበት ሀገር በመሆኑ ያው እዛ ያለው ብዙ ኢትዮጵያን የሚሰማው ስሜት የምጋራው ስለሆነ
በጣም
ለዛ ኮሚኒቲ ኤኒ ታይም የተቻለኝን ሁሉ ለማድረግ ወደኋላ አልልም።
አብይ እጅግ በጣም እናመሰግናለን። መልካም በዓል።
መልካም በዓል ለሁላችሁም፣ ለወዳጆች ስቶክሆልም ላላችሁ፣ በስዊድን ዙሪያ በዓለም ዙሪያ ያላችሁ ኢትዮጵያኖች ሁሉ የተባረከ በማመት በዓል ያርግልን። መጪውም ጊዜም ደግሞ እንዲሁ የተባረከ ሰላም፣ የጤና፣ የፍቅር ለሁላችንም ያርግልን።
አሜን
አሜን አሜን። መልካም ጊዜ።
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር ቅዳሜ ከጧቱ 4 ሰዓት እስከ 6 ሰዓት በኢትዮጵያን ሰዓት አቆጣጠር የሚያስተላልፈው ፕሮግራም እንደቀጠለ ነው። ከይቅርታ ጋር 3 ደቂቃ በማሳለፋችን ይቅርታ እየጠየቅን ከዚህ በመቀጠል ዜናዎቹን እናሰማቸዋለን።
እንኳን ለኢየሱስ ክርስቶስ የፋሲካ ትንሳኤ በዓል በሰላም አደረሳችሁ። ከረፋዱ 15 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በስዊድን የሚኖሩ ኢትዮጵያውያን በቅርቡ በሰሜን ሸዋ በወረራ ለወደሙ ቦታዎች እንዲሁም ለተፈናቀሉ ሰዎች ለመርዳት ያሰባሰቡትን ገንዘብ መላካቸውን አስታወቁ። እንደ ሰብሳቢዎቹ ገለጻ ከሆነ ከተሰበሰበው ገንዘብ ውስጥ 100 ሺህ ክራውን ለበዓል እንዲሆን የላኩ ሲሆን ቀሪው ከ7 ሺህ ክራውን በላይ ገንዘብ በቀጣይ ይላካል ተብሏል። ገንዘቡ ለተጎጂዎቹ እንዲደርስላቸው በዛ በሰሜን ሸዋ አካባቢ ነዋሪዎች ተመስርቶ አካባቢውን በተለያዩ መንገዶች ለማልማት በስራ ላይ ባለው ሸዋ ሰላምና ልማት ማህበር በኩል ገንዘቡን አድርሰዋል። የሸዋ ሰላምና ልማት ማህበር በበኩሉ ለኮሚቴዎቹ እንዲሁም በስዊድን አካባቢ ገንዘቡን ላዋጡ ሰዎች መላከው ህጋዊ ምስጋና ደብዳቤ እንዳለው 605,000 ብር ለዚህ እርዳታ ተብሎ በተከፈተው አካውንት ከስዊድን መላኩን አረጋግጧል። በገንዘቡም 225 ኩንታል እህልና ልዩ ልዩ የዕለት ምግቦችን ገዝቶ ለተፈናቃዮች ማድረሱን አስታውቋል። በመጨረሻም ገንዘቡን እንዲሰባሰብ ላስተባበሩት ወይዘሮ አስካል አበበ፣ ወይዘሮ ከበቦች ተፈራ፣ ወይዘሮ መቤት ፋንታው፣ ለአቶ ጌራ ወርቅ ዘናቡ ከፍተኛ ምስጋና አቅርቧል። በቤንሻንጉል ጉሙዝ ክልል ላይ የሉዓላዊነት ጥያቄ ሊያነሳ እንደሚችል ሱዳን አስጠንቅቃለች። በታላቁ የህዳሴ ግድብ ድርድሮችና ሁለቱ ሀገሮች በይገባኛል በሚወዛገቡባቸው የድንበር ጉዳዮች የኢትዮጵያ ባለስልጣናት የሚያቀርቧቸው መከራከሪያዎች መልሰው በቤንሻንጉል ጉሙዝ ክልል ላይ የሉዓላዊነት ጥያቄ እንደሚያነሱ ሱዳን አስጠንቅቃለች። የሱዳን ውጭ ጉዳይ መስሪያ ቤት ባሳለፍነው አርብ እኩለ ሌሊት ገደማ ባወጣ መግለጫ ሁለቱ ሀገሮች ልዩነት በግድቡም ሆነ በድንበር ውዝግባቸው መበርታቱን የሚጠቁም የከረረ ትችት በኢትዮጵያ ላይ ሰንዝሯል። የሱዳን ማስጠንቀቂያ የተደመጠው የውጭ ጉዳይ ሚኒስትሯ መርየም አልሳዲቅ በግድቡ ጉዳይ የሀገራቸውን አቋም ለማስረዳትና ድጋፍ ለማሰባሰብ በአፍሪካ ሀገራት ጉዞ በማድረግ ላይ በሚገኙበት ወቅት ነው። የሀገሪቱ የውጭ ጉዳይ መስሪያ ቤት ሰሞኑን ባወጣው መግለጫ የሱዳን ውጭ ጉዳይ መስሪያ ቤት በመግለጫው አሳሳች ሀሳብ ማቅረብና ከዚህ ቀደም የተፈረሙ ስምምነቶችን ውድቅ ማድረግ ማለት ከስምምነቶቹ በአንዱ ከሱዳን ተላልፎ በተሰጠው የቤንሻንጉል ጉሙዝ ክልል ላይ ኢትዮጵያ ያላትን ሉዓላዊነት ጥያቄ ውስጥ መክተት እንደሆነ ኢትዮጵያ ማስታወስ አያስፈልገንም ሲል ማስጠንቀቂያውን አውጥቷል። 5 የአሜሪካ ሴናተሮች ቀጣዩ ምርጫ ባለበት ሁኔታ ዓለም አቀፍ መዘኛዎችን አያሟላም ብለዋል። 5 የአሜሪካ ሴናተሮች ኢትዮጵያ ከአምስት ሳምንት በኋላ የምትካሄደው ምርጫ ባለበት ሁኔታ ዓለም አቀፍ መዘኛዎችን አያሟላም ብለዋል። ሴናተሮቹ ይህን ያሉት በቅርቡ የፕሬዝዳንት ጆ ባይደን አስተዳደር አፍሪካ ቀንድ ልዩ መልእክተኛ ሆነው ለተሾሙት አምባሳደር ጆፍሪ ፌልትማን በጻፉት ደብዳቤ ነው። ሴናተሮቹ ቤንጃሚን ኤል ካርዲን፣ ቲም ኬሮን፣ ጃኪ ሮሲን፣ ኮር ኤቡከር እና ኤድዋርድ ጄ ማርኬስ ለመጪው ሀገራዊ ምርጫ ለትግራይና ለሌሎቹ ሀገሪቱ ስፍራዎች ስላሉ ግጭቶች ለተሿሚው ልዩ መልእክተኛ መልእክታቸውን ማድረሳቸው ተዘግቧል። በጥቂቱ 15 ሰዎች በተገደሉበት ጥቃት ታጣቂዎች ሰዎችን በቋንቋ ችሎታ ለይተው መግደላቸውን ቢቢሲ አማርኛው ዘግቧል። ከትናንት በስቲያ ቢያንስ 15 ሰዎች በተገደሉበት ጥቃት ሰዎች ከአውቶቡስ ወርደው በቋንቋ ችሎታቸው መለየታቸውን አንድ የአይን እማኝ ለቢቢሲ ተናግረዋል። የአይን እማኙ ረፋዱ ላይ በባለ ሁለት በር ህዝብ ማመላለሻ አውቶቡስ ተሳፍረው ከቡሬ ከተማ መነሳታቸውን አስታውሰው የአባይ በረሃ ጨርሰው እንደወጡ ወደ 20 የሚሆኑና የተለያዩ አይነት መሳሪያዎችን የታጠቁ ሰዎች አውቶቡሱን እንዳስቆሙ ተናግረዋል። ግማሹ ቦታ ይዘው ቆሟል፣ ግማሹ ደግሞ ከመኪና ሲወረዱን ከዛ ሰዎችን ዘር መለየት ጀመሩ ይላሉ ይህ የአይን እማኝ። ታጣቂዎቹ ተሳፋሪዎችን በኦሮምኛ ማነህ፣ ወዴት ነው የምትሄዱ የሚሉ ጥያቄዎችን መጠየቅ መጀመራቸውን የአይን እማኙ ሲያስረዱ ኦሮምኛ የምንችል ኦሮምኛ ተናግረን አለፍን፣ ኦሮምኛ የማይችሉትን ለይተው ወደ ጫካ ይዘው ሄዱ፣ ብዙ ሰው ይዘው ሄደው ነበር ካሉ በኋላ በርካታ ሰዎችን በማግስቱ በክፉኛ መንገድ ተገለው እንደተገኙ ተዘግቧል። የአይን እማኙ እንዳስረዱ ተሳፋሪዎቹ ከአውቶቡስ እንዲወርዱ ተደርጎ ታጣቂዎቹ ተሳፋሪዎችን እየጠየቁ ሳለ 4 ሰዎች ለማምለጥ ሲሞክሩም እዛው መገደላቸው ተዘግቧል። ህወሓትና ሸኔ በአሸባሪነት እንዲፈረጁ ሚኒስትሮች ምክር ቤት ሀሳብ ማቅረቡን ጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ አስታውቀዋል። በሰላማዊ ሰዎች ላይ ለተፈጸሙት ግድያዎች ሁሉ እነዚህ ቡድኖች የገንዘብና የስልጠና ድጋፍ ሲሰጡ እንደነበር ምክር ቤቱ በውሳኔው ገልጧል። ሀገሪቱን የማፍረስ ዓላማ ያላቸው ውጭ ኃይሎችም ሁለቱም ቡድኖች እየተጠቀሙባቸው ነው ሲል መግለጫው አትቷል። የአማራ ክልል መንግስት የክልሉ ሰላምና ህዝብ ደህንነት ኃላፊ የሆኑትን ሲሳይ ዳምጤን በማሳተፍ በመተካቸው ለማጠሩ ነህ እንደሾመ የክልሉ ሚዲያ ኮርፖሬሽን ዘግቧል። በተመሳሳይ አቶ ተኮላ ይፎክሩ በኮሚሽነር አበራ ደሙ ምትክ የክልሉ ፖሊስ ኮሚሽነር ሆነው የተሾሙ ሲሆን ኮሎኔል ባምላክ አባይ ደግሞ የሚሊሻ ጽፈት ቤት ኃላፊ መሆናቸው ተዘግቧል። ወደውጭ ሀገር ለህክምና ሊጓዙ ሲሉ ቦሌ አውሮፕላን ማረፊያ ላይ በተደጋጋሚ እንዲመለሱ የተደረጉ ተቃዋሚ ፖለቲከኛ ልደቱ አያሌው ትናንት ምሽት ወደ አሜሪካ መብረር መቻላቸውን ለማህበራዊ ትስስር ገጾች ባሰራጩት መረጃ አስታውቀዋል። ልደቱ የፍርድ ቤት እግድ ሳይኖርባቸው ፖሊስ የጣለባቸውን የጉዞ እገዳ ህገወጥና ህገ መንግስታዊ መብታቸውን የሚጻረር ነው በማለት የመጀመሪያው ፍርድ ቤት ባለፈው ሐሙስ እንደወሰነላቸው ይታወቃል። ባሳለፍነው ሰኞ ዕለት በአማራ ክልል ዋግምራ ዞን የህወሓት አባላት እንደሆኑ ተነገረላቸው ታጣቂዎች በፈጸሙት ድንገተኛ ጥቃት ሰላማዊ ሰዎችና የጸጥታ ኃይላት አባላት እንደተገደሉ ቢቢሲ አማርኛ አካባቢውን ባለስልጣናት ጠቅሶ ዘግቧል። ጥቃቱ የተፈጸመው የትግራይ ክልል አጎራባች በሆነችው በአበርገሌ ወረዳ ኒቃ በተባለች አነስተኛ ከተማ መሆኑ ሲዘገብ፣ በጥቃቱ ስንት ሰዎች እንደተገደሉ የወረዳው ኃላፊዎች ገና ያላረጋገጡ ቢሆንም የአካባቢው ነዋሪዎች ቢያንስ 16 ሰዎች መገደላቸውን አስታውቀዋል። ዜጎች ከኢሚግሬሽን ዜግነትና ወሳኝ ኩነቶች ኤጀንሲ በአፋጣኝ ፓስፖርት ለማግኘት እስከ 30 ሺህ ብር ጉቦ እንደሚከፍሉ ዋዜማ ዘግቧል። ጉቦ እየከፈሉ ያሉት ለአስቸኳይ ሕክምና፣ ለትምህርት እድልና ለዲቪ ሎተሪ ፓስፖርት በአፋጣኝ ፈልገው በቶሎ የተጠየቁትን ማስረጃ ማግኘት ያልቻሉ ዜጎች መሆናቸውን ተገልጋዮቹ ተናግረዋል። የዋዜማ ሪፖርተሮችም ፓስፖርት ፈላጊ መስለው ህገወጥ ደላሎችን በመቅረብ ጉቦ በትክክል እንደሚከፈል ማረጋገጣቸውን ጽፈዋል። ኤጀንሲው የጉቦ አሰራር ስለመኖሩ ማስረጃ ካገኘው እርምጃ ወስዳለው ማለታቸው ተዘግቧል። በማዕከላዊ ጎንደር ዞን ከሰሞኑ ግጭት ጋር በተከሰተበት የጭልጋ ወቅታዊ ሁኔታ ላይ መከላከያና ፖሊስ መግለጫ መስጠታቸው ተዘግቧል። መግለጫውን የሰጡት የኮማንድ ፖስቱ አባል የሆኑት ከ33ኛ ክፍለ ጦር ሻለቃ ከተማ ብናልፎና የማዕከላዊ ጎንደር ዞን ፖሊስ መምሪያ ኃላፊ ኮማንደር እንዲ ዘውዴ አካባቢውን ለማረጋጋትና ጸረ ሰላም ኃይሎችን ለህግ ለማቅረብ ኮማንድ ፖስት በአካባቢው መቋቋሙን ተናግረዋል። ጸረ ሰላም ኃይሎች በአይከልና ከተማ አካባቢ ያደረሱ ጥፋት ሰብአዊና ኢኮኖሚያዊ ጉዳት እንደደረሰ ሲገለጽ፣ በመግለጫው እንደተጠቀሰው በባለፈው ሰሞን በጸረ ሰላም ኃይሎች የደረሰው ጥፋት ከአሁን በፊት በአካባቢው ሲያጋጥም ከነበረው የተለየ ዝግጅትና ዓላማ እንደነበረው የሚያሳየው ምልክቶች ታይተዋል ብለዋል። በዚህም ኮማንድ ፖስት በአካባቢው መቋቋሙን ተናግረዋል። አጠቃላይ የደረሰ ጉዳትና የጥፋቱ ተዋናዮች በተመለከተ ምርመራ እየተካሄደ መሆኑ ተነግሯል። በአካባቢው ተቋርጦ የነበረውን ማህበራዊ አገልግሎት ለማስጀመር የጎንደር መተማ ሱዳን መንገድ አስተማማኝ ለማድረግ ብሎ ማጥሪዎችን ከገቡበት ገብቶ ለህግ ለማቅረብ የፌዴራል የክልል የጸጥታ አካላት እንዲሁም የአስተዳደር አካላትን ያካተተ ኮማንድ ፖስት ተዋቅሮ ስራ መጀመሩን ሻለቃ ከተማው ተናግረዋል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን ይህ የምታዳምጡት ተቆም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጧቱ 4 ሰዓት እስከ 6 ሰዓት የሚያስተላልፈውን ፕሮግራም እንደቀጠለ ነው። አንድ ማስተዋቂያ ለም በድጋሚ በሬዲዮኑ ፌስቡክ በሚቀጥለው ሳምንት ማለትም ሜይ 8 ከቀኑ 14 ሰዓት ጀምሮ በፌስቡኩ ኢትዮጵያ ውስጥ እየተፈጸመ ላለው በማንነት ላይ ላተኮረ ግድያና የህዝብ ማፈናቀል መንስኤው ምንድነው? አገራችን ይሄ ከገባችበት ከዚህ ችግር ውስጥ አንድነቷን፣ ነጻነቷን፣ ሉዓላዊነቷን እና የህዝቧን ደህንነትና ሰላም ጠብቃ እንደ ሀገር ለመቀጠል ምን መደረግ አለበት በሚል ርዕስ አንደኛ መምህርት መስከረም አበራ፣ ሁለተኛ አቶ ኦባንግ ሜቶ፣ ሶስተኛ መምህርት አየ ቦጋለ፣ አራተኛ ዶክተር ኮንቴ ሙሳ፣ አምስተኛ ፕሮፌሰር ግርማ ብርሃኑ፣ ስድስተኛ ፕሮፌሰር ማሞ ሙጬ ውይይት እንዲያደርጉ የኢትዮጵያ ድምጽ ሬዲዮ በጠየቃቸው መሰረት መልካም ፈቃዳቸው ሆኖ በዚህ ኮንፈረንስ ላይ ተገኝተው በእነዚህ ጥያቄዎች ላይ እያንዳንዳቸው ያላቸውን አስተሳሰብ ያቀርባሉ። ከዚያ በኋላ ጥያቄና መልስ እንዲሁም ውይይት የምናደርግ መሆኑን እየገለጽን አድማጮቻችን በመጪው ቅዳሜ ከ14 ሰዓት ጀምሮ በኢትዮጵያ ድምጽ ሬዲዮ የፌስቡክ ገጽ ላይ ገብታችሁ መከታተል የምትችሉ መሆኑን ከወዲሁ ማሳሰብ እንፈልጋለን።
አድማጮቻችን ይህ በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ አገር ቤት የቃለ መጠይቅ እናረጋለን ብለን ነበር። ስልኩ እስካሁን የሞከርን ነው ያለነው። እስከዛ ግን እዚህ ለወዳጅ ዘመዶቻችሁ ያመት ባል መልእክት ማስተላለፍ የምትፈልጉ ካላችሁ በስልክ ቁጥራችን በ0819100 በመደወል በቀጥታ መልእክታችሁን ማስተላለፍ ትችላላችሁ።
አድማጮቻችን ለዛሬ ለኢንተርቪው የቀጠርናቸው ስልካቸው በፍጹም እንቢ ብሎናል። እንሞክራለን። በመሐከሉ ግን የዚህ ሬዲዮ ተባባሪ እስክንድር ኢትዮጵያ ከኢትዮጵያ መልእክት ለአድማጮች ማስተላለፍ ይፈልጋል። እስክንድር ቀጥል፣ መልእክትህን አሰማ በቀጥታ።
እሺ፣ በመጀመሪያ ክብር የስራ ባልደረቦቼ የኢትዮጵያ ሬዲዮን አዘጋጅ ክፍል በሙሉ ሌላ ደግሞ በአጠቃላይ ቲቪ የምትገኙ ኢትዮጵያውያን በሙሉ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ለትንሣኤው በዓል አደረሳችሁ። እንግዲህ ያው ቲቪን ያሉ ኢትዮጵያውያኖች ሌሎችንም ሚዲያዎች እያሰቡ ብዙ ነገር እየተደረገ ነው። ሻሰብን የሚያምንም ለማንኛውም ለሁላችሁም መልካም የትንሣኤ በዓል እመኛለሁ። በሚቀጥለው እንግዲህ ስመለስ ኢትዮጵያ አንዳንድ ነገር አለውትም አንድ ጽንፋ ካዛለ ቃል ገባለ ያን ሴቴን እንደመረጠቁም በሁለት ምርጫቸው በሚል አቶ በረከት የታፉትን ከሁለት ከተሞች አመድ የሚልና የሻሸመኔ ከተማ አመድ የመሆኑና የአጣየ ከተማ አመድ የሆኑበትን ሁለት ከተሞች የጠፉበትን ታሪክ ትንሽ ቀራርሜ ለመምጣት ሞክራለሁ። በጣም አመሰግናለሁ። መርሶ ሁሉ አንድ
እስክንድር ከመላየታችን በፊት እንዴት አገኘው አመት ባላ አከባበሩን? ከዛው አንዱ ሪፖርተራችን አጠናቅሮ የነገረን አለ በቀጥታ። አንተ ደግሞ ከዚህ ከሄደ ስታይ እንዴት አገኘው?
እንግዲህ ያው እንግዲህ የትንሣኤ በዓል ከሙስሊሞችን በዓል ጋር ስለሆነ ከተማ ህዝቡን ዳቁ የሚገኝላቸውን ምችን በመርዳት አቅመል ያህል ህብረተሰቡ እያሳለፈ ነው። ደስ ይላል። ሌላው ችግር ግን ያው የምርጫ ሁኔታው ግርግሩ መታደሱ አለ። መንግስትን የፓድሬዎችን ደግሞ ዛሬ በዶሮ ድሃዎችን እየጠጡ ብልጽግና መረጡ የሚልበት ግርግሩ አለ። ህዝቡ ግን ያው ትልቁ መንግስትን በመምረጥ የሰላም በሰላም ልኮ በሰላም አሁን በትጋት ነው ከተላከው በሙሉ እና እንግዲህ ትልቁ ነገር እግዚአብሔር እንግዲህ መቼም ምርጫ በሰላም ተጠናቆ ዲሞክራሲያዊ ሆኖ ህዝባችን ከዚህ የትጋት ወጥቶ ጥሩ ነገር ሆነሰማለ በዛ እንመኛለ። በዛ ላይ መብራት ራሱ ከተማ ግማሽ አንድ አሁን ያለው ሰጠ ታሪክ አካባቢ መብራት የለም። ያው የመብራት ለአንፎል ምረጥ የሚለው ኤሪክላን በትልልቁ አለ። ካድሬዎች ያዛክባሉ ይህ ነገሮች አሉ። ግን ህዝቡ በተረጋጋ መንፈስ አመት ባል ሙስሊሙን ክርስቲያኑን በመከባበር አመት ባሉን በመተጋገዝ ጭሩ ለማሳለፍ ጥረት እየተደረገ ነው። የካድሬዎች ፎከራ ግን ከተማ ውስጥ ስጋት አለ።
ኦኬ፣ እስክንድር እንግዲህ እናመሰግናለን። ስትመለስ ያጠናቀርከውን ታቀርብልናለህ። ሰላሙን መልካም በዓል ይሁንልን።
ለሁላችሁም መልካም አመት በዓል፣ መልካም ጊዜ። እግዚአብሔር በሰላም ያገናኘን። መልካም የትንሣኤ በዓል ለመላው ኢትዮጵያ።
በማከሉ ግን አመት በዓል የሁሉም ስለሆነ ኢትዮጵያኖች፣ ሌሎችም የኦርቶዶክስ ሃይማኖት ተከታዮች ይህንን የትንሣኤ በዓል በተመለከተ ለወዳጅ ለዘመድ የምታስተላልፉት መልእክት ካላችሁ በ0819 00 በመደወል መልእክታችሁን ማስተላለፍ እንደምችሉ ከሆነ ይገልጻል።
Yeah.
አድማጮቻችን በቅድሙ ውይይት ላይ አንድ ግጥም የደረሰኝን ዛሬ የደረሰኝ በያነበብኩትን የግጥሙ ባለቤት አብዱል ነኝ ብሏል ሌላ ከውሰው ይሄ ይነገርልኝ ስለአለ ግጥሙንም ደግመዋለሁ ሰውየውም ስም እንዲታወቅ አብዱል ነኝ ብሏል እንዴት ነው ሌሊቱን ይበላል ወይ ዶሮ ወይስ ይሻል ይሆን ሽክን ያለች ሽሮ ማን ነው የሚገዛው ባንድ ሺህ ብር ዶሮ አልተገጣጠሙም ኑሮና ዘንድሮ ከስጋ ከቅቤ ስንት ሰው ተቋርፏል አትንኩኝ እያለን ዋጋውን ሰቅሎታል እንኳን እኛ ቀርተን ሀብታም ነን የሚሉ ስጋ ቅቤ ትተው ጎመን ነው የሚበሉ ይላል እንግዲህ አብዱል የላከው አድማጮቻችን የዛሬውን እንግዳችንን አግኝተናቸዋል አሁን እሳቸው ጋር የቀረችንን ጊዜ እንግዲህ ከእሳቸው ጋር ውይይት እናደርጋለን ጤና ይስጥልኝ አቶ ዩሱፍ ኢብራሂም
ጤና ይስጥልኝ አህመድ እንደምን አለ እንዴት አላችሁ
አለን ፈጣሪ ክብሩ ይስፋ ሁሉ ነገር ሰላም ነው እኛ ጋር በዛሬው ዕለት ለመወያየት አስበን ነበር ዘም ያለ ውይይት ሆኖም ግን በጊዜ ጥረት ምክንያት እናንተንም ማግኘት ስላልቻልን አሳጥረን ውይይታችንን እናደርጋለንና እስቲ በቀጣው ወደ ጥያቄ ልግባና ሀገራችን ምርጫ ለማድረግ በዝግጅት ላይ ትገኛለች ስለ ምርጫው በእናንተ በኩል ያለው አመለካከት ምንድነው ለመሆኑ በምርጫው ለመካፈል ዝግጅት አድርጋችኋል ወይ በዛው ስትካፈላላችሁ ወይስ
በጣም ጥሩ አህመድ እንደሚታወቀው አብን የኛ ንቅናቄ በተደጋጋሚ እንደገለጸው የኢትዮጵያ ፖለቲካ ችግሩ በጣም ጥልቅ የሆነና ለረጅም ጊዜ ቆየ እንደመሆኑ መጠን በአንድ ምርጫ ወይም በዚህ ኤሌክቶራል ዲሞክራሲ በሚባለው ልባት ሊያገኝ እንደማይችል በተለይ ህዝቡ ለለውጥ ትግል ካደረገ በኋላ ወደ መሰረታዊና ዘላቂ ልባት መግባት ይኖርብናል በሚል የውይይትና የድርድር መድረክ ተከፍቶ የሰላም ሁኔታው አጠቃላይ በትርክት ደረጃም በህገ መንግስት ደረጃም ያሉት ችግሮች ተቀርፈው ሁላችንንም ሊያስተናግድ የሚችል ፍትሃዊ አማካይ ያለው ስርዓት በመዘርጋት ዘላቂ ልባት መፈለግ የሚል ነበር ትኩረታችን እና ያንን እንግዲህ የተለያዩ አካላት ለተለያየ ፍጆታ በሚል መንግስትን ጨምሮ ወደዚህ ምዕራፍ መግባት አልተፈለገም ያው የኢትዮጵያ ፖለቲካ እንደምትገነዘቡት ዝም ብሎ በጥሬ ስልጣን ግብ ግብ የታጠረ ነው እና እኛ በዘላቂነት ስንሸው የነበረውን ነገር ብዙም የሚያስተናግድ ሆኖ አልተገኘም። አሁን የምርጫ ሂደቱ ብዙ ነገሮችን አሳልፈናል። እንግዲህ በዚህ ውስጥ ጦርነት እየተካሄደ ነው ከትግራይ ጋር በምርጫ መነሻነት ነው በዋናነት። ሌላም ጉዳዮች አሉ። በዚህ ቅራኔ ምክንያት ይተላለፍ አይተላለፍ በሚሉ ምክንያቶች ብዙ ችግሮች ተፈጥረው አልፈዋል። ዞሮ ዞሮ አሁን ደግሞ የምርጫ ጊዜ ለግንቦት 28 እና ከአንድ ሳምንት በኋላ ደግሞ አዲስ አበባ የሚካሄደው ምርጫ በቦርዱ ታውጆ ሂደት ላይ ነው ያለው። ሂደቱ ብዙ ችግሮች አሉት። ቅድመ መደላድሎች የሉትም። ብዙ ቀጠና የጦር ኃይሎች ሽምቅ ተዋጊዎች የሚንቀሳቀሱበት ነው። ህዝብ እንኳን ምርጫ ለማድረግና መሰረታዊ እንደዚህ የመምረጥና መመረጥ መብቶቹን ኤክሰርሳይዝ ማድረግ ይቅርና ተንቀሳቅሶ በህይወት የመኖሩን የመስራት መብቱ ሁሉ የተነፈገበት ነው። በቀን እንግዲህ ሰው በማንነቱ በእምነቱ በጅም ላይ እየተጨረሰ ያለበት ሁኔታ ነው ያለው። አሁን ምርጫ በአብዛኛው ኢትዮጵያ ክፍል የለም፣ በትግራይ የለም፣ በኦሮሚያ ክልልም አለ ሊባል የሚችል አይደለም። ኦሬዲ የተቃውሞ እና የተፎካካሪ ኃይል እዛ ውስጥ አይሳተፍም። እኛ እንኳን እንደ ድርጅት አማራው ያለበት አካባቢ ቀድመን አደረጃጀቶች የፈጠርንባቸውን ሁሉ ብዙ ችግሮች እየፈጠሩ ስላስቸገሩን ተጋላጭ እንዳይሆኑም አባላቶቻችን እዛ እየተሳተፍን አይደለም። ኦሮሚያ አሁን የህብረ ብሔራዊ ድርጅቶቹም እዛ አይሳተፉም። አሁን ምርጫ በትንሹ ያለው ደቡብ ክልል በሆነ መንገድ አማራ ክልልና አዲስ አበባ ላይ ብቻ ነው። የአማራ ክልሉም እንግዲህ ያው ገና ብዙ ቀጠናው ጦርነት ተከፍቶበት ነው። አሁን ሰሜን ሸዋና ኦሮሚያ ዞን እንደምታስታውሱት በዛ በጎንደር በጭልጋማ አካባቢ እንደዚሁ ነው። የጽንፈኛውና የጥቃት ቀጠናው እየሰፋ የነጻነት ቀጠናው እየጣበበ ያለበት ሁኔታ ነው ያለውና ዞሮ ዞሮ ምን አለ መሰለህ፣ እኛ ብዙ ነገሮችን ደምረን ቀንሰን የኃይል ትንተናውን ያስተላለፍ የቢዮናሎቹን ምናምን ነገሮች ሁሉ በስራ አስፈጻሚ ደረጃ በድርጅቱ ማዕከላዊ ኮሚቴ ደረጃ ውይይት ካደረግን በኋላ ምርጫውን ቦይኮት ከማድረግ ቀድሞም ቢሆን ህዝባችን ስለሌለው እንትን ውክልና ባለመኖሩ ምክንያት ነው ይሄን ሁሉ ችግር የተፈጠረበት። ወኪል ተብሎ የተቀመጡት ፓርላማ ገብተው የሚሰድቡት ናቸው። ያው ባለፈው እንደታየው የአማራን ህዝብ እና የአማራ ልዩ ኃይልን ሲዘልፉና ስሙን ሲያጠለሹ የነበሩ ናቸው። የአማራ ክልል ተወካዮች ናቸው በነገራችን ላይ። እና እነዚህን በተወሰነ ደረጃ ከምርጫ ውጭ ማድረግ ከተቻለ ክልሉን በተወሰነ በወጣቱ ኃይል በአብን በኩል በተለይ ያለውን ወደ ክልሉ ፓርላማ ማስገባት ከተቻለ በሂደት ነው። ዞሮ ዞሮ ትግሉ የተራዘመ መሆኑ ስለማይቀር የረጅም ዘመን ችግር ስለሆነ በአንድ ጀንበር ስለማይፈታ ቀስ እየተባለ የተወሰነ ነገር ይዘን መንቀሳቀስ ከቻልን በሚል ነው የተወሰነው። ሌላው ደግሞ ያሉትን ነገሮች ሁሉ አሟጠን ለህዝባችን ማሳየታችን ቀጣይ ለሚኖረው አምባገነንነትን የሚሆን አፈና እንዲሁም የዘረኝነት የሚከፈትብንን ጥቃት ለመከላከል ለህዝባችን ግምታችንን አሟጠን ለማሳየት ነው። እንግዲህ አሁን ህዝቡ እኮ ለረጅም ዘመን በመንግስት ላይ የነበረውን በጎ ግምት አሟጦ ሲጨርስ ነው አይደል አሁን ኦፕን የሆነ የማጋለጥና የማውገዝ ዘመቻ ውስጥ የገባው በየሰልፉ በየአካባቢው። ልክ እንደዚሁ የህዝቡን ቅኝት የተከተለ ፖለቲካ እንቅስቃሴ እናድርግ በሚል ነው በነገራችን ላይ አንዱ ምልከታችን። እና በምርጫው እንሳተፋለን። ሂደቱንም በተቻለ መጠን ታዛቢውንም ሁሉንም ብዙ ችግሮች አሉ። በምርጫ ቦርድ በኩል ያሉ ችግሮች አሉ። ከአቅም አኳያ ከፍላጎት አኳያ ምናልባት ሰሞኑን እኛ መግለጫ የምንሰጥበትን ጉዳይ ይኖራል። ደሞዝ እየከፈላቸው ስላልሆኑ ሰራተኞቹ ስራ ላይ አይደሉም። ቀኑ ኤክስፓየር እያደረገ ነው ያለበት የመራጮች ምዝገባ ቀን። እኛ ኤቭሪዴይ ምርጫ ቦርድ ጋር ክርክርና ንትርክ ውስጥ ነው ያለ ነው ኦፊስ እዚህ በብሔራዊ ስራ አስፈጻሚ ቢሮ በኩል እና ብዙ ችግሮች አሉ። ሆኖም ግን ያለውን እድል ነገም ለትግሉም እንደው ምክንያቱን የተሟላ ለማድረግ ለሚደረገው ማናቸውም ነገር ግምቱን አስተባብሎ ለመጨረስ በሚል ምርጫውን እንሳተፋለን። ያ ማለት ግን ምርጫው የሚፈለገውን ውጤት ላያመጣም ይችላል። ሊያመጣም የሚችልባቸው ሁኔታዎች አሉ። ህዝቡ አሁን ዝም ብሎ በአደባባይ እንደ ድሮ ላይዘረፍ ይችላል። አማራ ክልል ሌላው ትግራይ የለም ብያለሁ እንዳልኩ፣ ኦሮሚያም ምርጫ የለም። የገዢው ፓርቲ ነው ሌላውን ድምፅ ሁሉ አፍኖ እኛ ብንፈልጋቸውም ባንፈልጋቸውም ሌላ ተፎካካሪ ፓርቲዎች አሉ ኦሮሚያ ክልል። እኛም አማራውን በጣም በርካታ ሚሊዮን አማራ ህዝብ አለ። ቢያንስ በብሔርተኛው መስመር እንኳን መሰለፍ ባይችሉ በህብረ ብሔራዊው መስመር መሰለፍ የሚችል ህዝብ ነው ያለው። ያ ሁሉ በርካታ ሚሊዮን ህዝብ ለሚያጠቃውና ለፈረጀው ለኦሮሚያ ብልጽግና ድምፁ የሚሄድበት የአፋና ፖለቲካ ተገቢ ስላልሆነ ማለት ነው። እና ምርጫ ውስጥ ስንሳተፍ በጣም በርካታ ፈታኝ ጉዳዮችን ከግምት ውስጥ አስገብተን ነው ትግሉ ያው ቀጣይ ነው የሚሆነው። ይህን ነው የምለው አመድ በዚህ ጉዳይ
ስለ ምርጫው ካነሳን አይቀር ባሉትንም ችግሮች ካነሱልን አይቀር በተለይ በዚህ በአማራ ህብረተሰብ በሚኖርበት ክልል ቃሉ ራሱ ለከብት ነው፣ ለኔ የሚገባኝ ክልል ከብት ነው። ለማንኛውም ሰሞኑን በዛ አካባቢ ሰላማዊ ሰልፍ የተቃውሞ ሰልፍ ሲካሄድ ነበር። ግድያና ማፈናቀልን በተቃወመ ነው እንግዲኛ የገባን ያ ሰላማዊ ሰልፍ የተደረገው። ግን ያ ሰላማዊ ሰልፍ ተጠልፏል የሚሉ ኃይሎች አሉ። አንዳንዶቹም አብን እንደውም የኢትዮጵያ ካንሰር ነው ያሉ አሉ። እናንተ ያንን ሰላማዊ ሰልፍ ጠልፋችሁታል የሚባልም ነገር አለ። ስለሱ አጥር አድርገው ቢያስረዱን። እናንተ እጃችሁ አለበት እዛ ሰልፍ ላይ ማስተነባበሩ ላይ ማዘጋጀቱ ላይ ጠልፋችሁታል፣ ለራሳችሁ አላማ አድርጋችኋል፣ በግልጽ ይንገሩን።
አንድ ነገር ግልጽ መሆን አለበት። አሁን የአማራ ህዝብ የጠየቀው ጥያቄ ምንድነው ከሚለው ነው መነሳት ያለብን። እና በዚህ መልኩ መውጣት የጀመረው እና ለምንድነው አሁን ሲን ማድረግ ያስፈልገው የሚለው መነሳት አለበት። ህዝቡ ለረጅም ጊዜ ያው በማያቋርጥ የዘር ማጥፋትና የዘር ፍጅት ውስጥ ነው የከረመው። በዚህ 3 አመት ውስጥ እኮ መንግስት መር የሆነ ጭፍጨፋ ነው እየተካሄደበት ያለው። እኛ በመግለጫችን ግልጽ አድርገናል። እስከ ማዕከላዊ መንግስቱ ድረስ በዚህ ኮንስፓይሬሲ ውስጥ አሉበት የሚል ነው። ምክንያቱም አንድ ኃይል የመንግስት ስልጣን ይዞ ህዝቡን ካልተከላከለ፣ ኃላፊነቱን ካልተወጣ፣ ወንጀሉን በስሙ መጥራት ካልፈለገ፣ ወንጀለኛውን ማጋለጥ ካልፈለገ፣ በተከታይ እንደገና ደግሞ ሌላ መዋቅሩን ሁሉ ሲሳተፍ ከተገኘ በዚህ ውስጥ ሲምፓቴቲክ ካልሆነ፣ ኤምፓዚ ከሌለው ምንድን ነው የሚባለው? ራሱ አለበት ነው አይደል የሚባለው? ሶ አሁን እኛ ይሄንን ግልጽ አድርገናል። ምንድነው ያለው? እኛ መጨረሻ ላይ እንደምታስተውሉት መግለጫችን አይታችሁት ከሆነ ከዚህ በኋላ ለተከታታይ ለ3 አመት ያልተቋረጠ የዘር ፍጅት በማንነቱ እየተነጠለ ህዝቡ እየተፈጸመበት፣ መንግስት የሰብአዊ መብት ጥሰቱን ታዳሚ ብቻ ሳይሆን ከዛም በመተላለፍ አሁን በጉዳዩ ውስጥ በቀጥታ የሚሳተፍ መሆኑን ለማረጋገጥ ችለናል። ስለሆነም አሁን ህዝብ መንግስት የሌለው መሆኑን አምኖ ጉዳዩን ህጉን በራሱ እጅ የሚወስድበትን አግባብ ተጠቅሞ ይሄ ሰልፍ ዲፌንስ ነው እኮ ኢንስቲንክቲቭም ነው። ስለዚህ ራሱን በራሱ እንዲከላከልና ለሚደርስበት ጦርነት ማለት ነው። ምክንያቱም አሁን አማራ ክልል ውስጥ መሀል እምብርት ላይ ጦርነቱ መጨረሻ ተከፈተ። ከክልሉ ውጭ ያለው ላይ ምናምን የነበረው በተለምዶ የነበረው ጥቃት አሁን እርቃኑን ወጥቶ አማራ ክልል መሀል ሰሜን ሸዋና ወሎ ውስጥ ገባ። በጎንደር በኩልም በጭልጋ በኩል ያው የተቀናበረ ጽንፈኛም እዛ ብዙ ጥቃት መሰንዘር ሲጀምር ጉዳቱም ቢሆን በግለሰቦችና በሰዎች ላይ መወሰኑ ቀርቶ ሙሉ ከተማዎችን ወደ ማውደም ነው የተሸጋገረው። ስለዚህ ህዝቡ ራሱን እንዲከላከል እኛ ከዚህ በኋላ ህዝቡን ዲሲፕሊን የማድረግ ይሄ ያልተገባ ነገር እንዲጠብቅ በተለይ ከጎኑ ሊሰለፍ የሚችለውን ወጣቱን ኃይል የመጠርነፍ ስራችንን ማቆም አለብን። ነገ የተሻለ ይሆናል በሚል ይሄ በጣም የሰለጠነ ፖለቲካ ባልሰለጠነ መሬት ላይ እንዳራምድ የምናደርገው ግፊት ህዝባችንን የህልውና አደጋ ማባባስ ነው የሚል ውሳኔ ወሰነን። ስለዚህ ከአሁን በኋላ ራሱን እንዲከላከልና በጠላቱን እንዲለይ እንዳወግዝ ጥሪ በማቅረብ እኛ ኃላፊነታችንን የመወጣት ጉዳይ ነው። ኃላፊነታችንን ስንል ህዝባችን ከዚህ በላይ ሊደርስበት የሚችል ነገር ባለመኖሩ የፖለቲካ አቅጣጫ ከተሰጠው ራሱ ሊከላከለው የሚችለው ነው። ከአማራ ህዝብ በላይ የሆነ አማራ ህዝብ ላይ የሚደርስ ጥቃት የለም። ለሀገርና አብሮ ለመኖር ሲባል ብቻ ብዙ ነገር ኮንቴይን እያደረገው ነው እንጂ እንደሌላው ኃላፊነት ቀነስ ቢያደርግና ለሀገር ያለው ምልከታም እንዱ ገጣ አድርጎ በጎ ግምቶች እና የሀገራዊ ርብርብ በአንድ እጅ ማጨብጨብ ብቻ ሊሰራ ስለማይችል በዚህ ላይ ያለውን ቅኝት ካስተካከለ ራሱን መመከት ይችላል መከላከል ይችላል በሚል ግምገማ ተደርጎ ነው በእኛ ድርጅት በኩልና አውቶማቲክሊ ነው በቃ ህዝቡ በራሱ ይወጣው እንጂ አብን ስቴክሆልደር እኮ ነው የአማራ ፖለቲካውስ ምንም እኮ ይሄ የተደበቀ ነገር የለም የአማራን ህዝብ ታገላለሁ ወደፊት ሞክላለሁ አሁንም የሉና አደጋውን አብሬ ታግዬ መፍትሄ እሰጣለሁ ብሎ እኮ ነው የተደራጀው ሌላ ሚኒስትር እንትን የለውም ምናምን ኤሊየን እኮ አይደለም አብን ለአማራውና የአማራው በአማራው የሆነ ድርጅት ነውና ከፊት ሆኜ መራለሁ እኮ ያለው መግለጫው ላይ በግልጽ ያስቀመጠው ነው ይሄ እኮ ህጋዊ መብቱ እኮ ነው ማለት ሰላማዊ ዴሞክራሲያዊ እስከሆነ ድረስ በዛ አግባብ ሰልፉን ህዝቡ ነው በማዋናነት የወጣው በየአካባቢው በጣም ሰፊ የተጣበበ አይነት ነው አብን በተከታታይ ይሄንን እየገመገመ ለህዝቡ ተጠናክሮ እንድቀጥል በማናቸውም ሁኔታ መንግስታዊ ጥቃትም የሚመጣበት ከሆነ በፖለቲካ ረገድ አብሮ ከህዝቡ ጎን ቆሞ የሚታገል መሆኑን ሲያረጋግጥ ቆይቷል። ህዝቡ በዚህ ደረጃ ይመጣል ብለው አልተበቁም። አንደኛ እኛ ያልተገባ ተስፋ እየተሰጠው የሀገር ኃላፊነት የጎደለው የመንግስት መዋቅር ባለበት ሀገር ትርክቱን ማስከተል የሚፈልግ መንግስት ባለበት ሀገር ህዝባችንን አንገቱ እንዲጎብጥ የሚያደርግ ፖለቲካ በእኛ በኩል መስራቱ አዋጭ አይደለም ለሉን አደጋም ተጋላጭ ያደረገው መጥቷል በሚል ሊብሬት ነው ያደረግነው እኛ ህዝቡ በራሱ ነው የወጣው አብን ከዛ የተለየ አካል ብቻውን ይሄን ጉዳይ ገለልተኛ ሆኖ እንደሌላው አካል ሊመለከተው የሚችለው አይደለም የራሱ ጉዳይ ነው በዋናነት ግን የሚገርም ፋክቱ ግን ህዝቡ በራሱ ነው የወጣው በየአካባቢው እኛ ያደረግነው እንደ ፖለቲካ ድርጅት ያማራን ህዝብ ለመምራት እኮ ነው አይደል እንዴ የተደራጀ ነው ምንድነው አሁን የሚከላከልልህ ከጥቃት የሚከላከልልህ መንግስት የለም ይባስ ብሎ በጥቃቱ ሸፍት ውስጥ አለበት ብቻ ይሄንን ህዝባችን እንድታውቅ ነው ያለው ይሄንን ሐሳብ ስንነግረው ነው የወጣው ወር አቶ ሌላው የስንፈኛ ኃይሉ የሚለው አብንን የሚፈርጅበት እንደፈለኩኝ ለምን ያማራን ህዝብ እንደተለመደው እንኳን ጥቃቱን መከላከል ይቅርና ራሴ እንደፈለኩ ሳደርገው ጉዳዩ ስለምን ይዘገባል በቀጣይስ ደግሞ እስካሁን ነባራ ያደረግነው ትርክ ባለበት ለምን አይከተልም አብን ከመጣ በኋላ አትሊስት አማራን ልክ ኦፕንሊ ላይሰንስ ባለው መልኩ ማጥቃት የሚቻል አይደለም ወደፊትም ደግሞ ህዝቡ እየተደራጀ ስለመጣ ያማራውን ሁሉና አደጋ ላይ የመጣሉ ነገር የነሱ ፖለቲካ የጽንፈኛውና የጥላቻ ኃይሉ ፖለቲካ አደጋ ውስጥ እየገባ ነው። እኛ በጅም ቅቃር ውስጥ ስለነበርን በፊት የቤት ስራው ስላልተሰራ አሁን ከዛው ስለመውጣት ብዙ ዋጋ እየከፈልን ነው። በነገራችን ላይ ገናም ሊቀጥል ይችላል። ግን እየታገልን ነው መሞት ያለብን መሞትም ካለብን ማለት። ስለዚህ
አቶ ዩሱፍ ላቋርጦትና ሰሞኑን አንድ ውይይት ላይ ቀርቤ ነበርና በይሳት አንድ የሰማሁት አዲስ ትርክት ሰምቻለሁ ምናልባት ሰምታችሁት እንደሆነ አማራውን በተመለከተ የሚለው ምንድነው ትርክቱ አንደኛ አማርኛ ድቅል ቋንቋ ነው አማርኛ ራሱን የቻለ አይደለም ኦሮምኛ አገውኛ ቅማንትኛና ትግርኛ ተቀላቅሎ ነው ኦሮምኛ አገውኛ ቅማንትኛና ትግርኛ ተቀላቅሎ ነው እንጂ አማርኛም የሚባል ቋንቋ የለም አንድ ሁለተኛ የሌላ የሰማሁት አቶ ብራና መስቀል የሚባሉ ሰውዬ ደግሞ የተናገሩት ከዛ አልፎ አማራ የሚባለው ክልል ለኦሮሞ ለትግራይ እና ለአገው ለቅማንት ተከፋፍሎ መሰረዝ አለበት የሚል አለና አዲስ ትርክት ነው ለኔ በተለይ እዚህ ስብሰባው ላይ ውይይቱ ላይ በነበርኩበት ላይ አንድ የድሮ የቀድሞው የግንቦት ሰባት ተወካይ ናቸው የተናገሩት አማርኛ የሚባል ቋንቋ የለም አማራም የለም ነው ያሉት እና አጠራርገው ይሄ ነገር አዲስ ትርክት ነው ወይስ እንዴት ታውቃላችሁ እናንተ
ያማራ ተወካይ አይደለም አዲስ አይደለም አህመድ እንደው አድማጩም እንድገነዘበው እንፈልገው ይሄ የቆየ ነው አምልህ አማራውን እኮ አሁን የህዋትን ሰነድ በዚህ መልኩ ያማራው ህዝብ ላይ ይሄንን ትርክት የሚያራምዱትና ጥቃት ለመሰንዘር የሚፈልጉ ኃይሎች ገና መደራጀት ሲጀምሩ 1968 የህዋት ማኒፌስቶ 1969 እንደዚሁ የኦሮሞን የፖለቲካ ድርጅቶች በጸረ አማራ መስመር አደራጃለሁ የሚሉት የህዋት ኃይሎች የትግል ጥሪ የሚሉ ሰነዶችን ለንደን ላይ ያዘጋጁ ነበር። አማራ እንደ ህዝብ ያለ መሆኑን ጨቁኖናል ኮ ሲሉ ነበር እኮ ያው ፌክና እንትን ስውት ትርክት ቢሆንም ህዝቡን እኮ ጨቁኖናል እንደዚህ አድርጎናል ለሚል ሶሲዮሎጂካል ጉዳይ እኮ ይጠሩታል ያውቁታል እኮ እኔ መሆኔን አንተ መሆንን እዚህ ያለውን ጠብቀው እኮ የሚያርዱት የዘር ማጥፋት ወንጀል የሚፈጽሙበት እኮ አማራውን ነው ያውቁታል እኮ እንደው ዲፕ ዳውን ሂስትሪውን ተወው እዚህ ሀገር ማን ነበር ማን ምንን አቀና ምናምን የቤተ መንግስት ቋንቋ አማርኛ የህዝብ ቋንቋ መቼ ሆነ ምናምን የሚለው ዲቴይልድ ስራ ራሱ እኔ ራሴ ጋብዛቸዋለሁ የእኛን የታሪክ ባለሙያዎች ይህን መከራከር ለሚፈልጉ ማለት ነው። ጉዳዩ ግን ምን መሰለ ኮንፊውዝ ለማድረግ ነው። ማህበረሰቡን በቀጥታ ከመውጋትም በተጨማሪ የሌለ የስውትርክቱ አንድ ፍጆታን ለማድረግ ህዝቡ እንድናይ ማድረግ እኮ ነው አንዱ ጉዳይ። ጄኖሳይዳል ኢንቴንሽን በነገራችን ላይ አንዱ መለኪያው ህብረተሰብ እንድናይ ከማድረግ ነው የሚጀምረው። ምክንያቱም የምታጠቀው ማህበረሰብ ኤግዚስተንስ የለውም ከሚል ኮንሰፕሽን ካስነሳው ጉዳይ ያ ማህበረሰብ የለም ሶሲዮሎጂካሊ ሂስቶሪካሊ የለም የሚሉ ዲፊኒሽኖች የጄኖሳይዳል ሮድ ማፕ ናቸው። ጥንቃቄ ያስፈልጋል። እኛ በሰፊው ጉዳይና አጥንተን ምን መከተው ጉዳይ ስለሆነ ማለት ነው።
ኢንፋክት ባቶ ዩሱፍ ላይ የሚገልጹ 5 ደቂቃነች ያለችኝ ምክንያቱም ባሰብነው ሰዓት አልጀመርንም። መጨረሻ አንድ ጥያቄ ልጠይቁትና እናገባድድ። እርሶ እንዳሉት እንግዲህ ለአማራ ነው የቆምነው ብላችኋል፣ የሚመጣውንም ለመቀበል ዝግጁ ነን ብላችኋል። ግን አሁን ይሄ የምታራምዱት ለምሳሌ መንግስት በቀጥታ ጠቅላይ ሚኒስቴሩ እዚህ ግድያ ውስጥ ወይም ደግሞ ማሳደድ ውስጥ አሉበት በምትሉበት ጊዜ ቅራኔውን አያበዛም ወይ በእናንተና በድርጅታችሁና በመንግስት በኩል ጠቅላላ በህዝቡና በመንግስት በኩል ያለውንም ቅራኔ ከፋ ያደርገውም ወይ አገሪቱ ሰላም በምትፈልግበት ጊዜ?
ኢንፋክት አሁን እንደውም የታየው ውጤት ከቅራኔ ይልቅ የመጨረሻውን መነገር ባለበት ደረጃ ጉዳዩን ስላቀረብ ነው። ህብረተሰቡም ደግሞ ያኑ መስመር ተከትሎ ሐሳቡን በግልጽ ስላስቀመጠ ጥያቄዎችን የመመለስና ከዚህ በላይ መሽኮርመም እንደማይቻል መንግስት መመልከት የሚችልበትን ሁኔታ ስለፈጠረ አሁን በጣም ብዙ መሻሻሎች አሉ። በነገራችን ላይ ትናንት ሰምታችኋል ኦነግና ህወሓት በሽብር እንድፈረጁ ፕሮፖዛል አቅርቧል። ይሄ ሐሳብ በእኛ በኩልና በህዝባችን በኩል በአደባባይ ከተገለጸ በኋላ መንግስት በማያቋርጥ የቤት ስራ ላይ ነው ያለው። እኛ እንደ ድርጅት ቅራኔ ውስጥ ልንገባ እንችላለን፣ እሱ አይደለም ጉዳዩ። የህዝቡ ለዛም ነው እኮ ራሳችንን ሳክሪፋይስ አድርገን የህዝባችንን ትግል ወደፊት ማራመድ ነው የኛ አላማችን። መንግስት ጋር መጋጨት ካለብን እንጋጫለን፣ አብረን መስራት ባለብን ጊዜ አብረን እንሰራለን። ህዝባችንንና ሀገራችንን ይሄ መንታ ትግል የምንለውን ቅኝት ማለት ነው አብሮ ስለሚሄድ ኒው ሞዴል ነው ያብን ሞዴል ነው። እንደ አማራ ቆመን እንደ በልዩ ሁኔታ የተፈረጅንበትንና የምንጠቀምበትን ምዕራፍ መዝጋት፣ እንደ ኢትዮጵያ ደግሞ የኢትዮጵያን አንድነትና ሉዓላዊነት ጥቅም የሚያረጋግጡ ኃይሎች ጋር አብሮ በእኩልነትና በዲሞክራሲ በፍትህ መስራት የሚለውን መርህ ተከትለን ነው የምንንቀሳቀሰው። እና አንድ ጠቅላይ ሚኒስትር ወይም የጠቅላይ ሚኒስትር ቢሮ ወይም የሆነ ኦፊሻል ምን ይፈልጋል፣ ምን ይሰማዋል፣ ምን ደስ ይለዋል ምናምን ተብሎ የሚሰራ ፖለቲካ የለም።
በጣም ጥሩ እናመሰግናለን። አቶ ዩሱፍ የአብን ምክትል ሊቀመንበር በዛሬው ዕለት ሰፋ ያለ ውይይት ልናደርግ ነበረ በሰዓት እጥረት ምክንያት። ለማንኛውም የተወሰኑ ጥያቄዎችን ማቅረብ ችለናል። ወደፊት ምናልባት ጊዜና እድል ካጋጠመን በሰፊ እንወያያለን። መልካም እድል እንመኝላችኋለን። እጅግ በጣም አመሰግናለሁ ጌታዬ።
እሺ፣ እኔም አመሰግናለሁ። ሰላም ዋሉ።
አሜን። አድማጮቻችን እንግዲህ ለዛሬ ያዘጋጀነው ፕሮግራም ይሄን ይመስል ነበር። ሙሉ ውይይቱን ለማድረግ ያሰብነው ጊዜ አልተሳካልንም በስልክ አለመገናኘት ምክንያት። ለማንኛውም እንግዲህ በሳምንት ፕሮግራማችን በድጋሚ እስከምንገናኝ ደህና ሁኑ። በሚቀጥለው ሳምንት ቅዳሜ በኢትዮጵያ ድምጽ ሬዲዮ የፌስቡክ ገጽ ላይ በሚደረገው ውይይት ላይ መምህርት መስከረም አበራ፣ አቶ ኦባንግ ሜቶ፣ ዶክተር ኮንቴ ሙሳ፣ ፕሮፌሰር ግርማ ብርሃኑ፣ ፕሮፌሰር ማሞ ሙጬና መምህር ታዬ ቦጋለ በሚገኙበት ውይይት ላይ በፌስቡኩ ገብታችሁ ከ14 ሰዓት ጀምሮ ወይንም በኢትዮጵያ ከ8 ሰዓት ከሰዓት በኋላ ጀምሮ እንድትከታተሉ በአክብሮት እንጠይቃለን። ጤና ይስጥልን።